Наступає катана, земляденню, вісу п'ятницю, радіо, авіано. Настрим адмачачем, лишь не продам тут. Наступає катана, земляденню, вісу п'ятницю, радіо, авіано. Jeden kleiner Freude, roter Ulk, wieder ich hab kleine Saat abgedattet, das Auto einer Saat ist ja von der Saat. Was war das mit dem Netz und der Film, der Gats, in der Skalal von Jamaria Programm, Ahem, Jamar.
መንግስት እንደ ሞስኮ ጣና እንደ ፑቲን የበርሊን ግንብ ከፈረሰ ጥቂት ሳምንታት በኋላ ዲሴምበር 5 1989 ዓመተ ምህረት በመስራቅ ጀርመንዋ የድሬዝደን ከተማ ነዋሪው በነቂስ ወደ ጎዳና ወጥቶ ተቃውሞ በመንግስት ላይ ያሰማ ነበር። የተቃውሞ ኃይል የበረታ ሲመጣ ህዝብ ወደ አንድ ህንጻ መትመም ጀመረ። ላለፉት 40 አመታት የራሱን የህዝብ መተንፈሻ በማሳጣት ከፍተኛ ፈና ያደርግ ወደ ነበረው የደህንነቱ መስሪያ ቤት ወደ ሽታዚ ተብሎ ወደሚጠራው መስሪያ ቤት ከጥቂት ወጣቶች ግን የሽታዚን ቢሮ ሰብሮ ከገባው ህዝብ በመነጠል ጥቂት ሜትሮች ርቀት ወደሚገኝ አንድ ህንጻ አመሩ። የወጣቶቹ ወደ ህንጻው እየተጠጉ መምጣት ያሳሰበው የጥበቃ ሰራተኛ በፍጥነት ወደ ውስጥ ዘልቆ በመግባት አንድ ቀጭንና አጭር የሆነ የ37 አመት ሰው አስከትሎ ወደ ተሰበሰቡ ሰዎች አመራ። ያም ቀጭኑ ሰው ጥርት ባለ ጀርመንኛ የህንጻ የሶቪየት ህብረት መንግስት ንብረት ነው፣ ወደ ውስጥ መግባት ከመከራቹ ተባቂዎች እንዲተኩሱ ትዛዝ ተሰጥቷቸዋል በሚል ማስፈራሪያ ከህንጻው በር እንዲሄዱ ካረገ በኋላ ወደ ውስጥ ተመልሶ በመግባት በድሬዝደን ከተማ ወደሚገኘው የሶቪየት ጦር ዋና መምሪያ ስልክ በመደወል የኬጂቢ ወይም የሶቪየት ህብረት የስለላ ተቋም ህንጻ በነዋሪዎች ሊወረር ስለሆነ ለጥበቃ የታንከኛ ጦር ላኩልን ብሎ ተናገረ። ይሁን እንጂ ስልኩን የተቀበለው ሰው ከሞስኮ ትዕዛዝ ካልተሰጠ ምንም አይነት እንቅስቃሴ እንዳናረግ ታዘናል፣ ሞስኮ ግን ጸጥ ብላለች በማለት ምላሽ ሰጠ። ከ17 ዓመት በኋላ በ2006 ዓመተ ምህረት እንደ አውሮፓውያን አቆጣጠር ያቀጭኑ የኬጂቢ ሰላይ በድሬዝደን ከተማ ተገኝቶ ያኔ ስለነበረው ሁኔታ ሲናገር ስልክ የደወልኩለት የጦር መሪ ሞስኮ ግን ጸጥ ብላለች የሚለውን ሲነግረኝ ሶቪየት በማይድን ህመም ተይዛ እየሞተች ነው ብዬ በህንጻው የነበሩትን ሰራተኞች በፍጥነት ከህንጻው እንዲለቁ ካረኩ በኋላ የነበሩትን ዶክመንቶችና የሰለላ ቁሳቁሶች አቃጥዬ ህንጻውን የዛን ቀን ምሽት ለመጨረሻ ጊዜ ለቅቄ ወደ ራሽያዋ ሴንተር ፒተርስበርግ ከተማ ሄድኩ ነበር ያለው ያኔው ሰላይ የዛሬው ሀገር መሪ ቭላድሚሮቪች ፑቲን። በርግጥ ይህንን ጽሑፍ መነሻ አርጌ ወሰድኩት አንድ ወዳጄ በማህበራዊ ሚዲያ መልእክት መቀበያ በኩል እንዳነባት ከጋበዘኝ ጽሑፍ ላይ ነው። ይህንን ጽሑፍ ሳነብ የሞስኮ ዝምታ የተጋባው አካል በሀገሬ ምድር መገኘቱ የዝምታው የጥፋት አጽናፍ ሩቅ መሆኑ ሲታየኝ መጻፊያ ቀለሜን ሰደርኩና የሚከተለውን እንድከትብ ሆንኩ። ሞስኮ ግን ዝም ብላለች። የብዙ ሺህ ዓመት ታሪክ ድርሳናት መጀመሪያ ገጽ የሆነ በብዛ ህይወት ስብጥሩ የዓለማችን ጠበብትን ያማለለ በመሃሉና ዳርቻው ከ30 በላይ የሚሆኑ ዘመን ጠገብ የሆኑ ገዳማት እንዲሁም በብዙ ቢሊዮን ብር በዋጋ ተመን ያላቸው ውድና ክቡር ቅርሶች መገኛ የአፍሪካችን አማላይ ከተማ መሰረት የሆነ መጠሪያው አጭር ግብሩ ግን ብዙ የሆነ ለፈርዖኖች ገጸ በረከት ለአገር ሐድባር ለባዕድ ሲሳይ የሆነውን የጊዮን ወንዝ የስንብት መጀመሪያ የገነት ነፋስ መነሻ የሆነውን ጥሩ ሀብታችን ጣና ሐይቅ ለወትሮ ከፊቱ ተለይቶ የማያውቀው የእንኳን ደህና መጣችሁ ፈገግታው እንደ ሐምሌ ክረምት ጨፍግጓል። አካባቢውን ከበው ከሚያጅቡት ሆይሆታዎች ይልቅ የወደፊት ዕጣ ፈንታው አሳስቦታል። የክልሉ እንዲሁም የሀገሩ መንግሥት አመድ አፋሽ ሲያደርገው መመልከቱ በትዝታ ወደ ኋላ ተመልሶ የአጼ ዳዊት፣ የአጼ ዘርዓ ያዕቆብ፣ የአጼ ዮሐንስና የአጼ ፋሲል ደግነት የስስት ዐይን እየታወሰው የዜማ ሊቅ ቅዱስ ያሬድ በጣና ቆይታው ያዜምለት የነበረውን ዜማ እያሰበ እያስታወሰ ይቆዝማል። ጣና ስጋቱ ጦታል። እነዛን የብዙ ሺህ ዘመን ታሪክ ባለቤቶች ባለቤት የሆኑትን ደሴቶች ከነ ታሪካቸው ደከመኝ ሳይል ጥንቅቅ አድርጎ ለስንት ዘመን ተሸክሞ የቆየ ጉልበት ዛሬ በእንቧጫረም መንበርከኩን ይህ አረም ላለፉት 6 ዓመታት እንደ መጥፎ ቁስል ሲመዘምዘው ከርሞ ዛሬ እንደረታው ሲያስበው በዚህ ከቀጠለ ዕጣ ፈንታው እንደነ ሐሮማያ ሐይቅ መሆኑን ሲያስታውስ ቀጣይ ትውልድ የነበረ ግርማ ሞገስም ሳይሆን ደረቅ መሬቱና ባዶ ታሪኩን እንደሚወርስ ሲያስብ ጣናን ስጋት ይወርሰዋል። ዙሪያውን ስጋ እንዳገኘ ጉንዳን የከበቡት ሆቴሎችና መዝናኛዎች እንዲሁም የእርሻ መሬቶች ለችግሩ መባባስ ዋነኛ ምንጭ መሆናቸው ሳይንስ እሱን ከበው እሱን መከታ አድርገው እንደ አለክት ውስጡን ሲመጡት እነሱ ሲያድጉና ዳሊ ሲያወጡ መታመሙን እንኳን ይያዩ ለጥየቃ ብቃ ለማለታቸው ሳይ አብዝቶ ውስጡ ይከፋል ይራገማል። መነሻውን በሰሜንና በደቡብ አፍሪካ አርጎ በ1903 እንደ አውሮፓ አቆጣጠር ብቅ ያለው ሳይንሳዊ ስም አጠራሩ ኤሎዳ ወይም አንቺዮስ ወይም በተለምዶ አጠራሩ ወተር ዊድ ወይም ወተር ሃይሴንት በመባል የሚታወቀው የውሃ ላይ አረም በተለያዩ ዓለማት በተለይም በላቲን አሜሪካ የሚገኙ ሐይቆችና ተፋሰሶች ዙሪያ በመብቀል የአካባቢውን ብዝሃ ሕይወት ስርጭትና እድገት ላይ ከፍተኛ እክል በመፍጠር እንዲሁም በአካባቢዎች የወባና ሌሎች ተዛማች ችግር መንስኤ በመሆን እንዲሁም ከፍተኛ ደረጃ የመራባት ባህሪው ሐይቆችና አካባቢውን በመውረርና በማደግ በአካባቢው የውሃ ተፋሰሶችን ሂደት በመገደብ እንዲሁም በበቀለበት አካባቢ ያለውን ውሃ ከበከፍተኛ ደረጃ እንዲደርቅ በማድረግ የተፈጠረው ስጋት መሆን ከጀመረ ዘመናት ተቆጥረዋል። ይህ አደገኛ አረም የመዛመት አቅሙ ከፍተኛ ሲሆን በተለያየ መንገድ ከሀገር አገር ሲሻገር በመቆየት ዘግየት ብሎም ቢሆን አህጉራችን አፍሪካ መጎብኘቱ አህጉራችን በመጎብኘት የአስዋን ግድብም በተለይም ከአፍሪካ ትልቁና ተወዳዳሪ የማይገኝለት ቪክቶሪያ ሐይቅ ላይ ከፍተኛ የሚባል ደረጃ ተዛምቶ የነበረ ቢሆንም የሀገሪቱ መንግስታቶች እንዲሁም የሚመለከታቸው አካሎች ተገቢውን ክትትልና ጊዜውን የጠበቀ እርምጃ በመውሰዳቸው በቁጥጥር ስር ሊያውሉት ችለዋል። ታዲያ ይህ አረም በእነዚህ ሀገር መንግስታት በቁጥጥር ስር ውሎ አደጋ ከመሆን መዳል ቢችልም ወደ ተለያዩ ሀገራት የመዛመት እድሉን ግን አልነፈጉትም። በርግጥም የዚህ አረም የመዛመቻው ብዙ ጥያቄን የሚያስነሳ ቢሆንም ወደ ሀገራችን ከመግባት ያገደው ነገር የለም። ይህ አረም ከዚህ ቀደም በእና አባ ሳሙኤል ሐይቆች ላይ ተከስቶ የነበረ ቢሆንም በጊዜው በተደረገ ርብርብ መቆጣጠር ተችሏል። ሆኖም ከዛሬ 6 ዓመት በፊት በጣና ሐይቅ ዙሪያ ምንጩ ባልታወቀ ምክንያት እንደ ተከሰተ የተለያዩ ጥናቶች ያመለክታሉ። ይህንንም ተከትሎ በአካባቢው ባሉ ማህበራት ጉትጎታ በአካባቢው የሚገኙ ዩኒቨርሲቲ ተመራማሪዎች የዩኒስኮንና የተለያዩ እርዳታ ተቋማትን ድጋፍ በተለያዩ እርዳታ ተቋማት ድጋፍ ከ2011 እስከ 2015 ዓመተ ምህረት ድረስ የተደረጉ ተከታታይ ጥናቶችና የአደጋውን ያለበት ደረጃ ከግምት ውስጥ በመውሰድ ያሉትን አማራጭ እና ሊወሰዱ የሚገባቸውን እርምጃዎች ጭምር ለሚመለከተው አካል ቢያቀርቡም እነዚህ ጥናቶች ለተመራማሪዎቹ የቀናበል ከማስገኘት ውጪ ውጤት አምጥተው መፍትሄ መሆን አልቻሉ። በዋናነት ጉዳዩን የሚመለከተው የክልሉ መስተዳደር ወይም በአዴን ለችግሩ አፋጣኝ መልስ ከመስጠት ይልቅ የፖለቲካ ጥቅም ለማግኘት ከላይኞቹ ጋር እንበር ተጋዳ ላይ መደለቁን ተያይዞታል። የፌደራል መንግስትም ቢሆን እንኳን ለሐይቅ በአስር ሚሊዮን ለሚቆጠሩ በረሃብ አለንጋ ለሚጠበሱ ኢትዮጵያውያኖች ደንታ ሳይሰጠው ለተመጽዋቾች የመጣውን የእርዳታ እህል መልሶ ለመሸጥ ገበያ በማፈላለግ ከዛም በመደራደርና በመሸጥ ተወጥሯል። እርግጥ ነው የህዝብን ይሁንታ አግኝቶ በመርጫ 100% ደፍኖ የተመረጠው ጸሐዩ መንግስታችን የሀገሪቱ አንደኛ ዜጋ ለሆኑት ማህበረሰቦች የኢንዱስትሪ መንደር ግንባታ ላይ ሙሉ ጊዜውን አውሎታል። ትንሽ የተረፈችንም ለዛ ምረቃ ተጠቅሞበታል። ከዛም ሲያልፍ እነ ተከዘኔ ሃይድሮ ማመንጫ የሃይድሮ ኃይል ማመንጫ ግብአት እንዲሆኑ ያሰራቸው ግዙፍ ሰው ሰራች ኃይቆች አምባ አማራጭነት ልቡን ደፍኖታል። መጀመሪያ ላይ እንዳልኩት የስልክ ኦፕሬተሩ ምላሽ ከሞስኮ ትዛዝ ካልሰጠ ምንም አይነት እንቅስቃሴ እንዳናረግ ታዘናል። ሞስኮ ግን ዝም ብላለች በማለት ምላሽ የሰጠበትን ሂደት እንዲያስተውሰኝ ማርቋል። ወደ ቁም ነገሩ ስመለስ ላለፉት 6 አመታት በአካባቢ የሰፈሩ የቀበሌ ማህበራት በደቡብ በመውጣት በባህላዊ መንገድ የሞት ሽረት ትግል ሲያረጉ ቢቆዩም አሁን ግን ከቁጥጥር ውጪ በመውጣት በሃይቁ ላይ የህሉና አደጋ እንዲያጃብብ አርጓል። በእንቅርት ላይ ጆሮ ደግፍ እንዲሉ የባህር ዳር ከተማ የፈሳሽ ቆሻሻ ያለምንም ጥንቃቄ ወደ ሃይቁ እንዲፈስ መደረጉ፣ ለዚህም የከተማው አስተዳደር ከዛም ሲያልፍ የክልሉ መንግስት የሚወስዱት አፋጣኝ ምላሽ ወይም መፍትሄ ያለመኖሩን ችግሩን ተደራራቢ ከማረጉን በተጨማሪ ለችግሮቹ መፍትሄ ለመስጠት የሚመለከተው አካል የሚያሳየው ተነሳሽነት ፍላጎት አለመኖር የችግሩ መንስኤ በሌላ መነጽር እንድናይ ያስገድደናል። እንዳለመታደል ሆነና በሀገራችን እየተከሰቱ ያሉ ዘርፈ ብዙ ችግሮች ቀን ተቀን እየጨመሩ በአይነትና በብዛት ቁጥራቸው እና ጥፋታቸው እየበዛ አሁን ካለንበት ፈጣን ምላሽ የሚያሹ ጉዳዮች ውስጥ ተጠለን በሀገሪቱ ውስጥ የተንሰራፋው ዘርፈ ብዙ ችግር በአመቱ በደብል ዲጂት እያደገ ወደ 100 እያደገ መጥቶ የሀገራችን የመጪ ጣፈንታ እንዲሁም የሽቁልቁሎሽ ጉዞ ለመተንበይ አዋቂ ወይም ተመራማሪ መሆን ሳይሆን አገር ወዳድነት የሚለው ቀላል መስፈርት በቂ ይመስለኛል። ታዲያ ይህ መስፈርት ባለብዙ ታሪክና የተፈጥሮ ሀብት ባለቤት የሆነችውን ሀገርና የማይሞላ ቀዳዳ ኪስን ለመለየት የተሰናተው የታሪክ ካታሎጎችን እንዲሁም በተለይም በሰው ህይወት የደም ዋጋ ነጻነትና ሀገርን ለመረከብ የሚያቆበቁቡ የሞራል ድኩማኖች የሀገርን ችግርና ሰንኮፍ በሌላ ሰው ድካምና ጥረት ተወግዶ ከችግርና ከሰንኮፍ የጸዳች ሀገር ላይ ለመኖር የሚመኙ ራስ ወዳድ የቀን ህልመኞችን አያካትትም። ጣና ለቀጣዩ ትውልድ የምናወርሰው የጣናን በውስጡ ያሉ ቅርሶችን፣ ተፈጥሮ የለገሰችውን ውበቱን፣ በሐይቁ ውስጥ ያሉ ባህሎችንና የእምነት ሀብቶችን ሳይሆን ነበር የሚለውን ታሪክ እንዳይሆን ይህን የሀገር ሀብት የሆነን ጊዮን ወንዝ መነሻ የገነት ተምሳሌት የውበት መገለጫ የገነት በር የተባለለት የተፈጥሮ በረከታችን በኢትዮጵያ ውስጥም በዚህም ትውልድ ኖሮ ቀጣይ ተረካቢ የመጪው ዘመን የሀገርና የዓለም ተስፋዎች ለሆኑ ልጅ ልጆቻችን ተወቃሽ እንዳንሆን ከወዲሁ የተጋረጠበትን አደጋ ለማስወገድ የተግባር ስራውን በመጀመር ሀገራዊ ግዴታችን ከመሆኑም በላይ የሞራል የማንነት ጥያቄም ነው። ጣና ለወላይታ፣ ለሐረሪ፣ ለአፋሩ፣ ለሶማሊያው፣ ለኦሮሞ፣ ለከምባታው፣ ለአማራው እንዲሁም ለሌሎች ኢትዮጵያውያኖች ተፈጥሮ የለገሰቻቸው በጋራ የሚያገጡበት የጋራ ጌጣቸውና ሀብት ንብረታቸው ነው። ከዚህም በተጨማሪ ሰው ሰራሽ የሆኑትና ሐይቁን በከፍተኛ ደረጃ እየበከሉ ካሉ ችግሮች አላቆ ጤናማነቱን በአስተማማኝ ሁኔታ መመለስና ተፈጥሯዊ ይዘቱን ማስጠበቅ ከተቻለ የብዝሃ ህይወት ስብጥሩን ወደ ነበረበት ይዞታ በመመለስ ሀገራዊ ሀብትን ከማስጠበቅም በተጨማሪ በቱሪዝም መስኩም የሚገኘው የገቢ መጠን ከፍ በማድረግ ሀገራችን ከጭስ አልባው ኢንዱስትሪ ልታገኝ የሚገባትን የውጭ ምንዛሬ ከፍ በማድረግ የራሱን ጉልህ ሚና ከመጫወቱም በላይ ከሐይቁ የሚገኘው 1454 ቶን አሳ አመታዊ ምርት በማዘመንና ህጋዊ ቅርጽ በማስያዝ የምርት መጠኑን ከ10 እጥፍ በላይ በማሳደግ ለንግድ ማህበራት፣ ለአካባቢው ማህበረሰብና ለአጎራባች ከተሞች የገቢና የምግብ ምንጭ በመሆን ዘርፈ ብዙ ጥቅሙን ከፍ ማድረግ ይቻላል። ከዛም ካለፈን ጣናን በአግባቡ በመጠቀም የሃይድሮ ፓወር ማመንጫ በመሆን የችግሮች መፍትሄ ምንጭ በመሆን ጥቅሙን ማብዛትና ማተለቀም የሚቻልበት እድል ሰፊ ነው። ጣና ታሪክም ነው። ጣና ተፈጥሮም ነው። ጣና ህልውናም ነው። ጣና ፖለቲካም ነው። ጣና እምነትም ነው። በአጠቃላይ ጣና ለሀገራችን ህዝብ የህልውናችን መሰረት ነው። እንዴት? ለምን? በምን ምክንያት የሚለው ጥያቄ በህሊናችንስ ቢመጣ መደነቅ የለብንም? በዛሬው ሬዲዮ ዝግጅታችን በሰፊ እንወያይበታለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ።
ሃይማኖት ቡራኪ ዳንምረት የሴት ገዳም ደግሞ ጠናስጥልን በድጋሚ ውድ አድማጮቻችን እነሆ የሰንበት ሬዲዮናችን ፕሮግራማችን ይኸው ዛሬም ጊዜውን ጠብቆ ጀምሯል። ትናንት ትንሽ መንደስተኛ አነስተኛ የሆነች የሬዲዮኑ ቤተሰቦች ወይንም ሰራተኞችና ጥቂት ቤተሰቦች የመገናኛና የመዝናኛ ጊዜ አሳልፈው ነበር በውሃዳር አካባቢ እና አንዳንድ በቦታው የተገኙ ቤተሰቦች የሬዲዮን ቤተሰቦች አደራችሁን ይቺን ፌስት ምክንያት አረጋችሁ በነገው ፕሮግራም እንዳናጣችሁ ሲሉን ሲያሳስቡን ነበር። እኛም እንግዲህ አይ እንገኛለን ይቺማ አታታለን መጀመርነውን እንቀጥላለን ባልነው መሰረት ይሄው ዛሬም እንደምንም ብለን አይናችንን ያሻሸን መተናል እንገኛለን ከአድማጮቻችን ጋራ ለመወያየት ሐሳቦችን አስተያየቶችን ለመለዋወጥ። እንግዲህ የተለያዩ ፕሮግራሞችን በዛሬው ዕለት ይዘንላችሁ ቀርበናል። በመግቢያው ላይ እንግዲህ እንደቀረበው መብራቱ እንዳቀረበላችሁ በአብዛኛው ስለ ጣና ሐይቅ ውይይት ይሆናል። ይሄንንም እንግዲህ ውይይት ለማድረግ ምን ፈልገው ከዛ አካባቢ የመጣችሁ ወገኖች ኢትዮጵያኖች ከሌላም የኢትዮጵያ አካባቢ የመጣችሁ ወገኖች ኢትዮጵያኖች ስለ ቦታው የምታውቁትን የፖለቲካንትን መሆን የለበትም አካባቢውን ብቻ ምን ይመስላል እንዴት ነበር የጣናን ህዝብ ኢትዮጵያኖች በዛ አካባቢ የሚኖሩ እንዴት ተጠቀሙበታል አስተያየት መስጠት ትችላላችሁ። በስልክ ቁጥራችን 0819100 የተከሰተው ችግር ምንድነው ምንስ መደረ ጋለበት ዝም ብለን እንየወይ ወይስ የኛ ነገር በቃ ሁሉንም ነገር ለፈጣሪ ሰጠን እሱ ያመጣውን እሱ ይመልሰን ብለን ቁጭ እንበል ፈጣሪስ ምንድነው ያለው አንኳኩ ይከፈትላችኋል አይደለም እኛ ማንኳኳት አቀቶናል ወይስ ፍርሃት ድምጥ ማጣችንን ሊያጠፋን ነው ከሁሉ በላይ ላሉ አንድ ፈላስፋ ከሁሉ በላይ የምፈራው ፍርሃቴን ነው የምፈራው ብለዋል። ፍርሃቴ ያሸነፈኝ ለታ የለሁም እኔ ሞቻለሁ አንድ አባባል አለ ጀግናንና ተራውን እንደኔ አይነቱን ሰው የሚለየው ጀግና አለመፍራቱ አይደለም ይፈራል ጀግናም ግን ጀግና ፍርሃቱን ይቆጣጠራዋል እንደኔ አይነቱ ፈሪ ደግሞ ፍርሃቱ እሱን ይቆጣጠራዋል። ፍርሃታችንን አለመፍራት ጀግንነት አይደለም መፍራት ኖርማል ነው ግን ፍርሃትን በቁጥጥር ስር ማድረግ መቻል ነው የጀግና ቁም ነገሩ። የማይፈራ ጀግና የለም ግን ፍርሃቱን ያሸንፋል ማለት ነው። እንግዲህ ይሄን በተመለከተ ስለ ጣናን በተመለከተ ምን መደረግ አለበት ሌላው ቢቀር ምን እናድርግ የሚለው ሊያስፈራን አይገባም። ምን እናድርግ ያን ጣና 30% በመጥፋት ላይ ነው የ3 ሚሊዮን ህዝብ መኖሪያ የሆነ ጣና በመጥፋት ላይ ነው። እንግዲህ ፊልሙን ያያችሁ ዶክመንተሪ ፊልሙን ያያችሁ ማሳዘን ብቻ ሳይሆን ያስለቅሳል። አንድ የዛው አካባቢው ሰው እንዳሉት በፊልሙ ላይ ከጥቂት አመት በኋላ እንግዲህ ለልጅ ልጆቻችን እናስተላልፈው ምንም ነገር አይኖረንም ልጅ ልጆቻችን የሚሉት ድሮ እኮ እዚህ አካባቢ ጣና የሚባል ሐይቅ ነበር የሚሉበት ደረጃ ላይ እንዳንደርስ እንፈራለን ይላሉ። ህፃናት፣ ወጣቶች፣ አዛውንት በባዶ እግራቸው በዛ ቀስቃዛ በሆነ ዋውስ ገብተው ይሄንን አረም ሲለቅሙ ማየት እጅግ ይዘገንናል። ግን ወደው አይደለም አካባቢያቸውን ከጥፋት ለማዳን ነው። እኛ ከዛ አካባቢ ተወልደን ከዛች ሀገር ከዛ ህዝብ በዛ ህዝብ ገንዘብ ተብረን የመጣን ፍጥረቶች ገና ለገና አውሮፓና አሜሪካ ገብተናል ብለን ችግሩን አናይም ማንሰባም ዶሮ ምንድነው ጆሮ ዳባ ምንል ከሆነ እኛ ከሰው መሆናችን በምንድን ነው የሚለየው? እስቲ አስተያየትንስ ምን እናድርግ ሌላው ይቅር ይሄ ነው ምክንያቱ እንቶ ምክንያቱ እንደፈለገ ይሁን ምን እናድርግ እንታደገው ይሄን ችግር እንዴት እንወጣው? እንዳልኩት 3 ሚሊዮን ህዝብ ሊያልቅ ነው። ያንን የሚያህል ህዝብ ባሳ በቱሪዝም በሆቴል በምኑ የሚኖርበት አካባቢ ነውና ይሄን ነገር በተመለከተ እንድትወያዩን ፈልጋለን። አድማጮቻችን ዝም ብሎ አዳምጦ ዝም ማለት ሳይሆን ይሄ የኛ ችግር ነው። ፈረንጅን ብቻ መጠበቅ የለብንም ፈጣሪንም መጠበቅ የለብንም። ፈጣሪ እኛ ስንሰራ ነው እኛ ስንታገል ነው የሚረዳን። ይሄ ነው ይሄን በተመለከተ። ሌላው እንግዲህ ባለፈው ሳምንት የጀመርነው የስፖርት የኢትዮጵያን ስፖርት ፌስቲቫል በአውሮፓ ማለት ነው እሱን በተመለከተ የተወሰኑ ሰዎችን በተለይ ትክክል አይደለም የሚሰራው ከሚሉ አካባቢ ጥያቄዎች አቅርበን ምንድነው እስቲ ህዝብ ይወቀው ምክንያቱም የኢትዮጵያ ድምጽ ሬዲዮ ዋና መነሻው አላማው መመሪያው ህዝብ የማወቅ መብት አለው የሚለውን ስለሆነ ምንድነው የምትሉት? ስፖርቱ በየአመቱ ይደረጋል አሁንስ ለምን እንዳይደረግ የምትሉት የሚለውን አቅርበን መልሳቸው መልሰው ነበር። በዛኛው በኩል ደግሞ ፌር ለመሆን እስቲ እናንተ ደግሞ ይሄም ትወነጅሉበት አለ ኑና መልስጡ ለህዝብ አሳውቁ ብለን ደጋግመን ጠይቀን ነበር። እንግዲህ ምን ያለበት ዝላይ አይችልም እንዳይሆን እንፈራለን። እስካሁን ድረስ ምንም ያገኘነው የለም። እንደውም አንዱ ከዚህ በፊት እንደተናገርኩት አንደኛው ያመራራባል እኛ በስራ ላይ ነን የተጠመነው ጊዜ የለንም ብለውናል። እንዴት እንደሆነ አልገባንም። ባንዳንድ ግን በፌስቡኮች ወይንም ባንዳንድ የውስጥ እንትኖች መግለጫ ለመስጠት ይሞክራሉ የሚባል እንሰማለን። ምንም ችግር እንደሌለ ግን ችግሩን ግን በየቦታው እየሰማነው ነው በየቦታው እየወጣ ነው። አንዳንድ አቆች እየወጡ ነው የወያኔ መንግስት በቁጥጥር ስር አውሏል የሚሉ ማስረጃዎች ብቅ ይያሉ ነው። ይሄንንም ማስረጃዎች በተመለከተ ዛሬ አንድ እንዲሁ ኢትዮጵያዊ ለሀገራቸው የሚቆረቆሩ ይሄን ነገር ዝም ብሎ ማየት ትክክል አይደለም። ይሄ ስፖርት ፌዴሬሽን በአውሮፓ የሚኖሩ በስደትም ሆነ በሌላ ምክንያት የመጡ በአውሮፓ የሚኖሩ የኢትዮጵያኖች ነው እንጂ አገር ቤት ቁጭ ብሎ ህዝብ የሚጨፈጭፍ መንግስት ከዛ ቁጭ ብሎ እንዲቆጣጠረው የሚሆን መሆን የለበትም። ይሄ አሜሪካ ተሞክሮ የከሸፈ ነው። ለዚህ እዚህም እኛም ኢትዮጵያኖችን አሜሪካ ውስጥ እንዳሉ ኢትዮጵያኖችና ይሄ ነገር መስተካከል አለበት ዴሞክራቲክ አሰራር መሆን አለበት የሚሉ ግለሰብ ቀርበው ባለፈው ሳምንት አስረድተው ነበር። ዛሬም ይሄን ነገር በተመለከተ አንደኛ የኢትዮጵያ ድምጽ ሬዲዮም ራሱ ይሄ ነገር እኛ አሁንም በጥርጣሬ ነው የምናየው ማለታችን ትክክል አለመሆኑን ነግረውናል። ይሄንንም ደግሞ ያስረዳሉ። እኛ ትክክል አይደለም ጥርጣሬ ያልንበት ምክንያት በእኛ አመለካከት አንድ ሰው ወንጀል ሲሰራ ፍርድ ቤት ቀርቦ ከሳሹም ተከሳሹም ማስረጃቸውን አቅርበው እስካልተወሰነ ድረስ በጥርጣሬ ነው የምናየው ለማለት ነው እንጂ ይሄ ነገር በግል በእያንዳንዳችን ግል አመለካከት አደጋ እንዳለው ተረድተናል። ግን በኦፊሻል ደረጃ በሬዲዮ አመለካከት እነዛኞቹ አዘጋጆቹ ቀርበው ማስረጃቸውን እስካላቀረቡ ድረስ ብለን ነበር በጥርጣሬ ነው የምናየው ያልነው። ሆኖም ግን ይህን በተመለከተ እንግዲህ ዛሬም እኚህ ግለሰብ ይቀርባሉ ከስዊዘርላንድ። እናንተም አድማጮች ምን ትላላችሁ? የሚሰጡት ሶሉሽን ነው የሚሉት አለ ይሄን ነገር ለማስተካከል ዴሞክራቲክ ለማድረግ እሱንም አብረን ሰማለን። እናንተም የኢትዮጵያ ድምጽ ሬዲዮ አድማጮች ምን ይደረግ የምትሉትን ለመስማት እንጓጓለን። መብራቱ አድማጫችን በየሳምንቱ ጥያቄ የሚያቀርቡት አድማጫችን ደውለውላል መሰለኝ።
አዎ ደውለዋል። አስተያየትም ጭምር ሰጥተውናል።
አስተያየትም አላችሁ?
በጣም ገንቢ። እንግዲህ እስቲ በውስጥ መስመር ለአመድ ንገርልኝ ነው ያሉት።
በውስጥ ነው የሚነገረው።
የትላንትና ፌስት ዝግጅትን መሰረት አድርጎ እንግዲህ አመታዊ ዝግጅቱ ትዝ እንዲለኝ ሆኗልና እንደውም ሁሉ ጊዜ በየአመቱ የሚካሄደው ስቶኮልም ብቻ ነው እና ከስቶኮልም ውጪ ያለን ከተማዎች ልክ እንደ አሜሪካው የስፖርትና ባህል ፌስቲቫል መቼ ነው በተራ የሚደርሰን? እንደው ሌላው ቢቀር እንኳን እምነት ተቋማቶች እንኳን በተራ ሆኖ አሁን የአመቱ ገብርኤል የቶቦሪ እየተከበረ ነው። መቼ ነው ኢትዮጵያ ሬዲዮ ከስቶኮልም ወጥቶ የቶቦሪ የተለያዩ ከተማዎቻችን መጥቶ በዓሉን
በውስጥ መስመር ብለኝ ስታበቃ ባየር ላይ ተናግረ ቁርጫ አደረገኛል።
መቼ ነው መድሎ እየፈጸምክብን ነው አህመድ የሚል አስተያየትም ተሰጥቶናል።
ምን ነው በውስጥ መስመር አይደለም እንዴ ንገርልኝ አሉ።
ያው እንግዲህ ህዝብ ይስማው።
ይሄ ማለት ነው መልስ የለኝም። አይ ዶንት ኖ ምን እንደምላላቅም። ለማንኛውም ሰምተናል እንግዲህ ከህዝብ ጋር ሰምተናል እንዴት እንደምናደርግ አብረን እዚሁ እንወያያለን ሬዲዮ ሰራተኞች ጋራ። ጥሩ ማሳሰቢያ ነው። ደስ የሚለኝ ነገር ምንድን ነው? አንድ ሰው ትናንት ደወሉልኝ። በጣም ነው ደስ ያለኝ። እንግዲህ እንደ አይነ ነገር ከተነሳ ይቀር ዝግጅቱን በሚመለከት ትናንትናውን ዝግጅቱን በጣም ጥቂት ሰዎች ነው የጠራነው። በጣም እጅግ በጣም አክቹአሊ መጀመሪያ ያሰብኩት የነበረው የሬዲዮኑ ሰራተኞች አመቱን ሙሉ ለፍተው እንዱ ሬዲዮኑ ምንም በጋራ አብራው ቡና ሻይ እንኳን አይላቸውም። ትራንስፖርታቸው ራሳቸው፣ ምናቸው ራሳቸው፣ ሁሉ ነገር የሚለው አሳስቦኝ እስቲ ሰመር ስለሆነ ትንሽ ግሪል እና አርግብዬ ነበር። ግን ያን ሳስብ ደግሞ እንዴ የሬዲዮን ደግሞ በጣም ቅርብ የሆኑ ፍቃሪዎች አሉ። ጥቂት የሆኑትን ጠራሁ። አንድ 10-15 የሚሆኑትን አንድ ግለሰብ ተሰምቷቸውን እኔም ነኝ ነው የሚሉት። በጣም ነው ደስ ያለኝ። ደውለው አህመድ አሉኝ። አቤት አንድ ጥያቄ አለኝ አሉኝ። ይወሩሩ አልኳቸው። ለምንድን ነው ያልተጠራሁት የሬዲዮ ዝግጅት? ደነገጥኩ። ለነገሩ አስታውሻቸው ነበር ደውዬ ዛለታ እኔው ራሴ በቦታ መጥቼ ፒክ አረጋውታለሁ ለነበር በመኪና አላ በጣም በጣም ደስ ብሎኛል አልኩኝ። እንዲህ ብለውስ በመጠይቃቸው ይሄ ነው የሚፈልገው ሰው መብትህን ግዴታን ስታውቅ ለአንድ ህብረተሰብ የምታረገውን ነገር ሰው እንዳታረግ ሲያደርግህ ያንን ኖ ይሄ እኔ መብት ነው እኚህ ሰውዬ ሬዲዮ አፍቃሪ ናቸው እና ለምን አልተጠራው በጣም ነው ደስ ያለኝ እጅግ በጣም ነው የኮራሁት እንዲህ አይነት ሰዎች ነው የምንፈልገው እና ቅድም ያልከውን ነገር እዚህ በከይት ከስዊድን ውጪ መልስ የለኝም ለጊዜው
እንግዲህ ያው አመታዊ ዝግጅታችንም ተደርሷልና ምን ነው ዝም አላችሁ አይነት
አይ ዝም አላልንም ተነጋግረን በቃል በሚቀጥለው ሳምንት ጀምረን እንጀምራለን ዘውዱም እዚሁ ከኛ ጋር አለ እንግዲህ በነገራችን ላይ የተወዳጁ የሳምንት የበረከት ክፍለ ጊዜ የሚኖራል አድማጮቻችን እንግዲህ በመጨረሻ ማለት የምንችለው ሬዲዮ ወይ ማንኛውም ሚዲያ ከህዝብ ጋር ያለው ግንኙነት የተጠበቀ ካልሆነ አንድ መስመር ብቻ ዋን ዌይ ጉዞ ከሆነ አይጥምም ስለዚህ አሳባችሁን እምትጠሉት ነገር ካለም እምስተካከል ያለበት ትክክል አይደለም እምትሉትም በስልክ ቁጥራችን 0819100 ደውሉልን እናንተን ለማገልገል ነው የተቋቋመ ነው ወደፊትም አላማው ይሄ ነው እንግዲህ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንደምትሆኑ በመተማመን መልካም ቆይታ አይደለም ዘውዱ
አዎ
ምናልባት ተጨማሪ አለኝ ብለኝ ነበር ዘውዱ ዛሬ ምን አዲስ ነገር አለ ለአድማጮቻችን ሰነቀህ የመጣኸው ምናልባት በጣና ላይ ብዙ ውይይት እንደምናረግ ረጅም ሰዓት እንደምንወስድ ይብን አድማጮቻችንም ሐሳብ ገብተው የግል ሐሳብና አስተያየታቸው እንደሚሰጡ ተስፋለን ግን ከዛ በተጨማሪ ምናልባት በኢትዮጵያችን ውስጥ ብዙ አዳዲስ ክስተቶች አሉና ምን አዲስ ነገር አለ ምታስደምጠን
አው መጀመሪያ ትኩረት የሰጠነው ምክንያቱም ባለፈው ሳምንት ቃል የገባ ነው ነበር ብዙ ጊዜ ፕሮግራሞች መደራረብ እየሆኑ ነው እንጂ ቃል የገባን ማናቀርባቸው ፕሮግራሞች አሉ። ያን ግን የጊዜ እጥረትና ወቅታዊ የሆኑ ነገሮች ላይ ወዲያው እድል ስለምንሰጥ ነው እና ባለፈው ሳምንት የጣናን ሃይቅ አደጋ ላይ ወደ ጋስመልክቶ ልዩ ጥንቅር ይዘን እንደምንቀርብ ነበር ቃል የገባ ነው። ዛሬ አብዛኛው ሰዓታችን በጣና ሃይቅ ዙሪያ ይሆናል። ከዛም በኋላ የዜና ክፍለ ጊዜ ያለ የወቅታዊ ሁኔታዎችን ደግሞ ዜና ላይ ተሰማለን። ጊዜ ካለን እኛም አሁን ባለው የአዲስ አበባ የተለያዩ የግብርን አስመልክቶ የሱቆች ምናምን እየተዘጉ ስለሆነ የነሱንም አስመልክቶ ጊዜ ካለን አጭር ወይ እናረጋለን በያስባለን።
በጣም ጥሩ እንግዲህ አብራችሁን ቆዩ አድማጮቻችን ካንዲት ሙዚቃ በኋላ ተመልሰን እንመጣለን። Thank you. እንግዲህ አድማጮቻችን እንግዲህ ቆየት ተካሉ ጣመዜማዎች የሂሩትን አስደምጠን ተመልሰናል። መግቢያችን ላይ አህመድም እንደጠቆመን ሳምንታዊ ጥያቄያችን እናንተ የሚያስተፈውን ጥያቄያችንን ሰድረን መተናል። እንግዲህ ዝቀድም መነሻችን ላይ ስለ ጣና ስለ ኢትዮጵያ አንጡራ ሀብት ስናነሳ የነበረውበት ሁኔታ አለና ኢትዮጵያን መሰረት ያደረጉ ሁኔታዎችን ስናስብ በተለይ በሙስሊሙና በክርስቲያኑ ማህበረሰብ መካከል ያለው ከፍተኛ መጣጣም መተሳሰብና በተለይ በባህል በእምነት የተለያየ ቢሆንም አብሮ በመኖር ያለው ፍቅሩን የሚገልጽበት እጅግ በጣም ውብ የሆነ ሁኔታ ነው ያለው ኢትዮጵያ ውስጥና እሱን መሰረት ያደረገ አንድ ትልቅ ጥያቄ ለማቅረብ ወደናል። በተለይ በገጣሚና ደራሲ እና ባለቀኔ የሆነው ያለም ሎሬት ጸጋዬ ገብረ መድኅን በዋናነት በጣም የታወቀበት ድርሰት አለ። ይህም ጴጥሮስያችን ሰዓት የሚል ድርሰት ነው። በኢትዮጵያ የቲያትር መድረክ ውስጥ ለረጅም ዓመታት በከፍተኛ ሁኔታ በህዝብ ፍቅር ሲታየ ነበር ቲያትር ነውና እዚህ ቲያትር ውስጥ በዋና ገጸ ባህሪ ወይም የአቡነ ጴጥሮስን ገጸ ባህሪ ሲጫወት የነበረው አርቲስት ሙስሊም ነው። ይህ አርቲስት ማን ይባላል? እንግዲህ ሙስሊም ሆኖ ስለ የአቡኑን አጠቃላይ ሁኔታ ገጸ ባህሪ የእምነት ተቋቋም ሁሉንም ነገር ወክሎ ለረጅም ዓመታት በመድረኮች ላይ ሲተውን የነበረ ሙስሊም አርቲስት አለና ይህ አርቲስታችን ማን ተብሎ ይጠራል የሚል ጥያቄ ነው። እንግዲህ አድማጮቻችን ተሳተፉ፣ የሚያሸልም ጥያቄ ነው የሚሆነው። ተሳተፉልን እንጠብቃለን። እንግዲህ መጨረሻ ላይ ደግሞ መልሱ ማን ነው የሚለውን ለአድማጮቻችን ከአሸናፊዎቹ ጋር የምንገልጽበት ሁኔታ ይሆናል ማለት ነው።
እንግዲህ አድማጮቻችን በፕሮግራማችን መግቢያ ላይ እንደገለጽንላችሁ ዛሬ ከምንወያይባቸው ሁለት ትልቅ አርስቶች አንደኛው የጣና ጉዳይ ነው። የጣናን ጉዳይ በተመለከተ እስቲ ያለውን ሁኔታ እንደው ሌላው ቢቀር ፋክቱን ምንድነው? ጣና ምን ይመስላል? ምን አይነት አካባቢ ነው? ምን ያህል ህዝብ አለበት? ከዛ አልፎ ተርፎ ምን መደረግ አለበት የሚለውን እስቲ ዘውዱና መብራቱ በውይይት መልክ ያቀርቡልናል።
ያው በጣም ጥሩ። እንግዲህ ያው ይሄ የጣና ጉዳይ ኢሹ ከመሆን አልፎ በሀገር ደረጃ አሳሳቢ ሁኔታዎች ደረጃ ላይ ደርሶ አሁን ያለንበትን ሁኔታ ላይ የደረሰበት ሂደት አለና ላለፉት 6 አመታት ጣና በከፍተኛ ሁኔታ ደረጃ ሲታመም ቆይቶ አሁን የደረሰበት አውትብሬክ ላይ ደርሷል። ይሄ በተለምዶ አጠራር ወትርዊድ ወይንም እንቦጭ አካባቢው ሰው የሚጠራው እንቦጭ ብሎ የሚጠራው አረም ነው እንግዲህ ወርሶት ያለውና አሁን ባለበት ሁኔታ እንግዲህ ጣናን ኦልሞስት 50 ሺህ ሄክታር በላይ በጣና ዙሪያ እንዳለ ይሄ አረም በቅሎ እንደሚገኝ እና ወደፊትም ይሄ ፍጥነት ከቀጠለ ጣና ህልውናው አደጋ ውስጥ እንደሚወድቅ ይብን ጣናን አስጠብቆ ለሚቀጥለው ትውልድ የማውረስ ፍላጎትና እምነታችን ምኞት ብቻ ሆኖ እንደሚቀር እየታያለበት ሂደት ነው። ግን በአንጻሩ መንግስትና አካባቢው የክልል መስተዳድር እየሰጡ ያሉት ምላሽ እጅግ በጣም የሚያሳስብና የሚያሳፍርም ነው። እንደ መንግስት የሀገርን ሀብትና ተፈጥሮ ጠብቆ ለሚቀጥለው ትውልድ በማድረስ ደረጃ የሚጠበቅን ሀገራዊ አደራን እየተወጡ ያልሆነበት ጊዜ ላይ ደረሰው። ምናልባትም ይህ ጉዳይ አልፎ ተርፎ አባይን መሰረት ያደረገ ያው ጣና የአባይ አንደኛ መነሻ ወይም በመሃሉ የሚያልፍ በመሆኑ ይህንም ቦጭን የሚይዙ የተለያዩ ፍሬዎች አልፎ ሄደው ብዙ የተባለለትን የህዳሴ ግድብ አደጋ ይፈጥራል የሚል መላምቶች ከመጡ በኋላ የተለያዩ ሚዲያዎች የአማራ ማስ ሚዲያም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀሳብ ሲሰጡበት ታይቷል። ግን በተግባር አሁን ደረጃ መንግስት በተግባር የሄደበት ያለበት ጉዳይ ያለ የለም። እስኪ ምናልባት የተወሰነ እስቲ ዘውዱ በዚህ ሀሳብ ላይ ያለህን አስተያየት ስጠንና እንትላለን።
ኦኬ፣ ልክ ነው። በጣና ሀይቅ ዙሪያ አሁን እየሆነ ያለው ብዙ ሁኔታዎች አሉ። በዓለም አቀፍ ደረጃ በዩኔስኮ የዓለም ቅርስ ሆኖ የተመዘገበው የጣና ሀይቅ በእንቦጭ አረም መስፋፋት ምክንያት የመጥፋት አደጋ ተደቅኖበታል። ከዚህም ባልተናነሰ በባህር ዳር ከተማ በሀይቁ ዙሪያ የሚገኙ የአገልግሎት የመንግስታዊ ተቋማት ወደ ሀይቁ የሚለቁት ፍሳሽ ችግሩን እንዳባበሰው ይነገራል። ከአማራ ክልል ምክር ቤት፣ ከመስተዳደሩ የዘርፉ ቢሮዎች፣ ከ3000 በላይ ታሳሪዎች የሚገኙበት ወይን ቤት፣ ፖሊቴክኒክ ጨምሮ ከባህር ዳር ዩኒቨርሲቲ የሚወጡት ፍሳሾች ሀይቁን የሀይቁን ደህንነት በከፍተኛ ሁኔታ የጎዱት መሆኑን ለማወቅ ተችሏል። ከዚህ መንግስታዊ ተቋም በተጨማሪ በባህር ዳር ዙሪያ የሚገኙት የሼህ መሐሙድ አላሙዲ የሆነው የጣና አቫንት ሪዞርት ሆቴል፣ የወይዘሮ ትልቅ ሰው ገዳሙ ንብረት የሆነው ግራንድ ሆቴል፣ የአቶ ጠብቀው ባሌ ንብረት የሆነው ፓትረስ ሆቴል፣ ሆምላንድ ሆቴል፣ ከአገልግሎት መስጫ ተቋማት የሚወጣው የመጸዳጃ ቤት እንዲሁም ሌሎች የቆሻሻ ሀይቁን እየበከሉት መሆኑን ታወቃል።
ያው ምናልባት የዘርፈ ብዙ ችግር ያለበት ጣናና እስቲ አንድ አድማጫችን አየር ላይ ገብተዋልና ያላቸውን እስቲ አስተያየት እንሰማና ዘውዱ እስቲ አንተ የጀመርክልን ይሄ ፋክቶችን መሰረት ያደረጉ እንትኖች ሐሳብን ቀጥላ አድማጭ አለን አየር ላይ። ሃሎ ጤና ይስጥልኝ።
ጤና ይስጥልኝ
አድማጭ፣ ሐሳብ አለኝ በጣና ዙሪያ ሐሳብ መስጠት ፈልጋለሁ ብሎ ምንድነው ያለው አስተያየት?
አዎ እንግዲህ ማለት ይህ ጣና ምናልባት ቦታው በአማራ ክልል ይሁን እንጂ የመላው የኢትዮጵያ ሕዝብ ሀብትና ንብረት ነው። ምናልባት እናንተም አሁን እያቀረባችሁት ባለው ነገር ላይ ያው ጣናን እንዲጎዱት ካደረጉት ከተፈጥሯዊም በበለጠ ዋነኛው ሰው ሰራሽ ነው። ለምሳሌ በአካባቢው የተገኙት መንግስት እውቅና ሰጥቷቸው የተሰሩት ሆቴሎች ራሳቸው ድሬኔጃቸው ወዴት እንኳን እንደሚሄድ በማይታወቅበት ሁኔታ ነው ያን ፍቃድ ሰጥቶ ድሬኔጁን ወደ ባህሩ ወይም ወደ ሀይቁ ሊያስገቡ የቻሉት። ከሱ በተጨማሪ ደግሞ የሚገርመው በጣም በአሁን ሰዓት ትልቁ ጣናን ያጠፋል ተብሎ እየታሰበ ያለው እንቦጭ አረም እንደሚታወቀው ከዛሬ 4 ዓመት በፊት ነው ምናልባት የባህር ዳር ዩኒቨርሲቲ አገኘሁ ብሎ ለመንግስት ወይም ደግሞ ለሚመለከተው አካል ሪፖርት ያደረገው። ነገር ግን መንግስት ይህን ነገር ሆን ብሎ ችላ በማለት ጣና ሀይቅን ለማድረቅና ከዚህ በፊት ሲደረግ የነበሩት የቱሪዝም እና በተለያዩ መስኮች የበላይነት ለመውሰድ የሚጣሩ አሁንም እንደዛው በተለያየ አካባቢ ያሉ ቦታዎችን አድርጎ የቱሪዝም መስህቦችን ወደ አንድ አቅጣጫ ወይም ወደ አንድ ክልል ለመውሰድ የሚደረግ ጥረት አድርጌ ነው የምወስደው። ምክንያቱም ለምሳሌ ማንሳት ከተፈለገ በትግራይ ውስጥ አንድ ሀይቅ አለች። ያቺ ሀይቅ ምናልባት ምንም ነገር የማጠቅም አይ ቲንክ አሁን አማራ ክልል የነበሩት ከዚህ በፊት ነገር ግን በአሁኑ አከላለል የትግራይ ከሆኑት ውስጥ አንድ ሀይቅ አለች ወሎ ውስጥ የወሎ ግዛት የነበረች ከዚህ በፊት። እሱ ውሃ ብዙ ጊዜ ጨዋማ ነበረ። ያንን ጨዋማ ውሃ ከመቀሌ ዩኒቨርሲቲ ጋር በመተባበር ምን ያህል ለተፈጥሮ ምቹ ሁኔታ እንዳደረጉት የቅርብ ጊዜ ትዝታችን ነው። ይሄ እንቦጭ አረም ግን የዛሬ 4 ዓመት ተከስቶ እስካሁን ድረስ መንግስት በጉዳዩ ላይ ምንም አይነት እርምጃ ሳይወስድ ሀይቁን በከፍተኛ ደረጃ ለአደጋ እያጋረጠው ይገኛል። ይባስ ብሎ ህብረተሰቡ እንኳን ወጣቶች ተደራጅተው ያንን ሀይቅ ለመታደግ የተለያዩ እንቅስቃሴ በሚያደርጉበት ሰዓት መንግስት ለራሱ የፖለቲካ ጥቅም ለመዋል ሲል እነዛን ሰዎች ይሄን ስራ እንዳይሰሩ ያለ መንግስት እውቅናና ያለ መንግስት አስተባባሪነት ይህን ስራ መስራት እንደማይችሉ አሳውቋቸው የባለፈው ሳምንት የተበተኑበት ሁኔታ ነው። ምናልባት ሶሻል ሚዲያ እና በተለያዩ መከመቻቸውን ውጭ ሀገር ካደረጉ ሚዲያ ተቋማቶች የሰማንበት ሁኔታ ነው። በግልጽም የአማራ ክልል የኮሙኒኬሽን ጉዳዮች ኃላፊ የሆኑት አቶ ንጉሱ በዚህ ጉዳይ ላይ ሁሉ ማብራሪያ የሰጡበት ሁኔታ ነው ያለው። ምናልባት ከዚህ አንጻር ስመለከተው መንግስት እንቦጭ አረምን ለመከላከል የሚሆን ጣና ላይ ለማጥፋት ምንም አይነት እርምጃ ከመውሰድም ከእርምጃ ያለመውሰድም ብቻ ሳይሆን እርምጃ ሊወስዱ እየተነሳሱ ያሉ የህብረተሰቡ ክፍሎችንም በማገድ ታሪካዊ የሆነ ስህተት ሰርቷል ብዬ አስባለሁኝ። ከዚህ በኋላ ምናልባት በተለያየ አካባቢ ላይ እንደምናቀው እንደ ኬንያ፣ ታንዛኒያ የመሳሰሉት በቪክቶሪያ ሃይቅ ላይ ይሄ እንቦጭ አረም ራሱን የቻለ ተከስቶ ነበር። በጣም ብዛት ያለው ምናልባትም አሁን ጣና ላይ ተካየው የበለጡ ማለት ነው። እነዛ ሀገራቶች ግን ልክ እንደኛ ሆነው ያን ነገር ተቋቁመው ያንን ውሃ ለሰው ልጅ ምቹ እንዲሆን ያደረጉበት ሁኔታ ነው ያለው። የኢትዮጵያ መንግስት ግን ወይም ደግሞ ወያኔ ሆን ብሎ ይሄን ነገር ሃይቁ እንዲደርቅና የተለያዩ መስህቦቹ በአካባቢው ላይ ያሉ የቤተ ክርስቲያን ገዳማት እንዲጠፉ ሆን ብሎ እየሰራ ነው ባይ ነኝ እኔ። ምናልባት ከእንትኑ አንጻር
አድማጬ አንድ አሁን ከተናገሩት ውስጥ አንዳንድ ነገሮችን ማንሳት እንፈልጋለን። ተከታትለን ነበር የብዕዴን ወይም ደግሞ የአማራው ድርጅት ሬዲዮ መገናኛ ያቀረበውን የቴሌቪዥን ፕሮግራም አይተን ነበር። እዛ ፕሮግራም ላይ በግልጽ የተቀመጠው ምንድነው የመንግስቱ እንግዲህ የዩኒቨርሲቲው የባህር ዳር ዩኒቨርሲቲና የጎንደር ዩኒቨርሲቲ ፕሮፌሰሮችና ተመራማሪዎች ያደረጉትን ጥናት በኢንተርቪው መልክ አቅርቧል። እንግዲህ ለአድማጮቻችን ክሊር ለማድረግ ነው ተከታትለናል ያንን ፕሮግራም። የአማራው የብዕዴኑ ኢትዮጵያ ውስጥ ያለው ድርጅት ያወጣው ነው ፕሮግራሙ። እዛ ላይ ምን ይላል? አንድ ፕሮፌሰር ጥናት አድርገው ያንን በተለያዩ መንገድ ማጥፋት እንደሚቻል ጥናት አድርገው ለመንግስትም ለተለያዩ ድርጅቶችም ቢያቀርቡ ምንም አይነት መንስኤስ መልስ ስላላገኙ ድጋፍ ስላላገኙ ጥናቱን ውጤት ያመጣውን ጥናታቸውን ሊቀጥሉበት አልቻሉም ብሏል ያማራው ሚዲያ። ሌላው ደግሞ በአንዱ ዘዛ አካባቢ የሚኖሩ ሰውዬ በቀርበው ያዘኑ ለምን እንደሆነ አይገባንም ይሄንን ጥያቄ ያቀረብን እርዱን ባካችሁ ታደጉን እርዱን ይያልን ብንል ምን እንደተፈለገ አይገባንም ግን ምንም ሊረዱን አልፈልጉም። መንግስቱም የፌደራል መንግስቱም የዚህ የአማራው መንግስት ይሄን ጥያቄ ማንሳትም አይፈልግ። ይሄው እንደምታዩት እኛው ልጆቻችን እዚህ በረዶ የሆነ ውሃ ውስጥ እየገባን እኛውን ለማጽዳት የምንታገለው አሁን ከ30 በመቶ የሚሆነውን የሃይቁን ድርሻ አረሙ ውጦታል። እንግዲህ ከጥቂት ጊዜ በኋላ ይላል ዘ ፕሮግራሙን የሚያሰራጨው በአማርኛ ነው ምን ይላል? ከጥቂት ጊዜ በኋላ ልጆቻችን እዚህ እኮ ድሮ ጣና ሐይቅ የሚባል ነበር የሚሉበት ሁኔታ ነው የሚፈጠረው ብሏል። ለአድማጮቻችን ክሊር ለማድረግ ያህል ነው። ስለ ትብብሮ ስለ አስተያየቶ እጅግ በጣም እናመሰግናለን።
ምናልባት ከመዝጋቱ በፊት እንግዲህ አስተያየት ሰጥቷልና በአጭሩ ምን መደረግ አለበት እንደ አንድ ኢትዮጵያዊ እያንዳንዱ ማህበረሰብ ማድረግ ያለበት አስተዋጽኦ ምንድን ነው ይላሉ በአጭሩ?
አዎ እኔ እንደ እንትን ይሄን እያንዳንዱ ህብረተሰብ ምናልባት ጅማሮች አሉ ማለትም ሁሉም በጣና ሐይቅ ላይ የመቆርቆር አዝማሚያ ታይቷል ወይም ደግሞ አለ። ያን ነገር ግን ያለ ወያኔ ፍቃድ ምንም የሚሆን ነገር የለም። ስለዚህ በዋነኝነት እዛ ያለው የወያኔ መንግስት ይሄንን ጣናን ለመታደግ ከምንም አይነት የፖለቲካ ከፖለቲካ ነገሮች ለፖለቲካ ግብአት ከመጠቀም አቆሞ ህብረተሰቡ ይሄን ሐይቅ ተባብሮ ሊያድን የሚችልበትን ሁኔታ መፍቀድ አለበት ነው ለማለት። ምክንያቱም ህብረተሰቡ ኦሬዲ በተለያዩ መንገዶች ውጭም ያለው ይሁን በሀገር ውስጥ የምናየው ነገር ነው እናድነው በማለት የተለያዩ ቦታዎች በመሰብሰብ ላይ ናቸው። እነዚህ ግን ነገሮች በገዢው መንግስት ብአዴንም ይሁን ህወሓት የበላይ ሆኖ በሚመራው እነዚህ ነገሮች እየተስተጓጎሉ ነው። ይሄን ነገር መስተጓጎሉን አውቆ የወያኔ መንግስት ይሄን ነገር ለህብረተሰቡ ክፍት ማድረግ አለበት። ክፍት ካደረገ በኋላ ያንዳንዳችን
እንግዲህ ማህበረሰቡ እንግዲህ የተጀመሩ ጅማሮች አንድ አካል በመሆን ለመፍትሄው ተባባሪ ይሁን መንግስትም ዛለውም ስርዓት እነዚህን ጅማሮች እንቅፋት ከመሆን ያቆም እንግዲህ ጣናንም እንታደገው ነው የሚሉኝ ባጭሩ። እጅግ በጣም ነው ማመሰግነው አድማጭ። እንግዲህ እስቲ ዘውዱ ወደ ጀመርክልን ውይይት ብንመለስ ምን ይመስለናል? አድማጮቻችን በጣም ነው እናመሰግነው። እንግዲህ ጅማሮህ ላይ ቀደም የሰጠው ያለው አለ በቴሌኮም ቦጭ በተጨማሪ በጣና ዙሪያ ላይ የተከማቹት ወይም የጣናን መሰረት አድርገው ጥቅምን ያገኙ ያሉት የተለያዩ ሆቴሎች የቱሪዝ
ሆቴሎችን የሼክ አለሙዲን ንብረት የሆነው ሆቴል አለ በዛ ላይ አቫንት ሪዞርት ሆቴል ይባላል። የዞሮ ትልቅ ሰው ገዳም ሆቴል ደግሞ ግራንድ ሆቴል ይባላል። ያቶ ተበቀው ባሌ ደግሞ ንብረት የሆነው ፓፒረስ ሆቴል የሚባሉ ተቋማቶች ሆቴሎች አሉ። በዙሪያ የሚያደርጉት ፍሳሽ አለ። በዛ እንዳለ የሚጠቀሙት ፍሳሽ ወደ ወንዙ ነው የሚለቁት። እንደዛም ያለው ደግሞ የባህር ዳር ዩኒቨርሲቲ አለ። የባህር ዳር ዩኒቨርሲቲም ደግሞ ፍሳሾቹን ወደዛው ነው ወደ ባህሩ ነው የሚለቁት ወደ
ሃይቁ። ስለዚህ ባንተ እንትን ምንድነው ባንተ ፋክት ፋይንዲንግ መሰረት እነዚህ ትልልቅ ሆቴሎች ከንትኑ ከምቦጩ በተጨማሪ እነዚህ ትልልቅ ሆቴሎች እና ሌሎች ድርጅቶች ዩኒቨርሲቲውም ጭምር የሚያወጡት ቆሻሻ ወደዛ ነው የሚገባው ነው የምትለው?
ወደዛኛው ይገባል። አሁን እነዚህ ቆሻሻዎች ደግሞ ለእንትኑ በ ከ12 እስከ 18 ቀን ባለው በጥፍ ያለውን እድገቱን በጥፍ
ያጨምራል።
ምክንያቱም ከነዛ ፍሳሾች የሚያገኙት ፎስፌት እና ናትሬት የሚባሉ እንትኖች አሉ። እነሱን የመመገብና
ንጥረ
ነገሮቹን የበለጠ ይሄ ነገር እንዲስፋፋ ያደርጋሉ። የእንቦጭ አረም ቀደም ሲል በዩጋንዳ ቪክቶሪያ ሃይክ ላይ እንዲሁም በግብጽ የአስዋን ግድብ ላይ ተከስቶ ያቃል። በአገራችን ደግሞ የኢትዮጵያ ክፍል ላይ በአዋሽ ወንዝ ላይና በዘዋይ ሃይክ ላይ ተከስቶ ያቃል። ነገር ግን እንደዚህ የከፋ አልነበረም። መጥፎነቱ ደግሞ እንደ ዶክተር ሳሙኤል ገለጻ ከ15 እስከ 20 አመት
ይቆያል
ውስጥ ዘው የመቆየት እንትን አለውና ይሄ ነገር ከዚህ በፊት ለመጀመሪያው የኢትዮጵያ ሃይድሮ ፓወር ኤሌክትሪክ ማመንጫ የሆነው የአባ ሳሙኤል ግድብ ላይ ከዚህ በፊት ተከስቶ ነበር ይሄ ነገርና በጣም በአካባቢው ሰዎች ቅሬታ በማቅረብ አንድም ቅርስ ነው የመጀመሪያ ግድብ ነው ያን ግድብ እላው ላይ ይሄ አረም በመብቀሉ ምክንያት ብዙ ያካባቢው ነዋሪዎች ከብቶቻቸው ውስጥ እየገቡ እየሞቱ ሰዎች ሜዳ ነው የሚመስለው። እላው ላይ መቃ መሰል ነገርም ያበቅላል። አበባ ነገሮችም አሉት እና ትንሽም ቅጠሉ ወደ መርዛማነት ነገር አለው። ከብቶች ሲመገቡት ወዳቸው ነው መንፋትም ነገር አለው። እዛ አካባቢ ያሉ ሰዎች እና ይሄ ነገር በጣም አስጊ በመሆኑ በወቅቱ በሄሊኮፕተር ተደርጎ እንዲገፈፍ ነው ያደረጉት። የሆነ መሳሪያ አምጥተው በአየር ላይ ማለት ነው እና ያንን ሁሉ ግድብ አጥድተውት ነው የነበረውና ከዛ ውጪ እንደውም ግድቡ አገልግሎቱን አቆመው ነበር። በከፊል ነበር የሚሰራውና ውሃው እንዲፈስ ተደርጎ ከእንደገና ነው ውሃ እንዲሞላም አድርገው እንትን ያሉትና ለረጅም ጊዜ ያገልግሎቱን አይሰጥም ነበር። አሁን በቅርብ ጊዜ አገልግሎት መስጠት ጀምሯል።
እንግዲህ ይሄ ሁሉ እየታወቀ አንድ እንደኔ አይነት ተራ ሰው ሊጠይቀው የሚችለው ምንድነው ይሄ ነገር እንደሚሆን እየታወቀ ከዚህ በፊት አንድ ቦታ እንዳልከው ተደርጎ ይሄን ለማጥፋት ሙከራ ተደርጓል፣ ተሳክቷልን በተወሰነ ደረጃ። በተለያዩ የአፍሪካ ሀገሮች በአስዋን ግድብ፣ በሌክ ቪክቶሪያ፣ ኬንያ አሁን በቅርቡ ይሄ ነገር ደርሶባቸው መንግስታቸው በመተባበር የተለያዩ መንግስታት በመተባበር ይሄን ችግር አቀርፈውታል። እኛ ሀገር የተጀመረው በነገራችን ላይ 4 አመት በፊት አይደለም፣ ከ6 አመት በፊት ነው የጀመረው። ህዝቡ በተወሰነ ደረጃ ታግሎ ይሄንን አጥፍቶ ነበር በተወሰነ ደረጃ። መንግስት ግን ያን ጊዜ ማላደረገው ምንም ያደረገው ነገር የለም፣ አሁንም ምንም የሚያደርገው ነገር የለም። አሁን እንግዲህ ሰው የሚጠይቀው ምንድነው አንድ ጥያቄ ቀረበው እዛ ያማራው ፕሮግራም ነው ያየሁት። ምንድነው ትግራይ ውስጥ አንድ የሆነ ሃይቅ ጨው የሞላበት አቅ የጨው ሐይቅ ጨው ነው ራሱ ባህሩ ሐይቁ ያንን እንኳን በተፈጠረው ጨው የሆነውን ሐይቅ በሰው ሰራሽ ዘዴ ለማጥፋት የትግራይ መንግስትና የፌደራሉ መንግስት ያላደረጉት ርብርብ አልነበረም ማይንድ ዩ እንግዲህ ዛሬ ፕሮግራም
የሚቆጠር ገቢዎች ተፋሰስ አድርጎ ኬሚካሎችን በመደባለቅ
ኤግዛክትሊ ያውም እንኳን በተፈጠረው ጨው የሆነውን ከጨው ለማጥራት ይሄኛው ግን የተፈጠረው እንትን አይደለም ከይሄ ምንድነው ከባህሩ ጋር ከሃይቁ ጋር የማይመጣ አይደለም አዲስ የመጣ ነው ያንን ማጥራት ይቻላል ይሄን ለማድረግ ግን 6 አመት ሙሉ ጸጥ ያሉበት ምክንያት አሁንም የማያደርጉበት ምክንያት በዚህ ላይ ደግሞ 30% በፊልሙ ላይ ብታዩት በጣም ነው የሚያሳዝነው ሰዎች በመርከብ እንኳን ማን ነው በጀልባ እንኳን መሄድ የማይችሉበት ደረጃ ነው ምንድነው የሚለው ጥያቄ ለምንድነው እንደዚህ የሚደረገው እንግዲህ አንዳንዶች የሚሉት ይሄ አማራውን ለማጥፋት የሚሉት አለ ግን ይሄንን በተጨባጭ ማረጋጋት መቻል አለብን እነዛም ለምንድነው ያላደረገው ሚለውን መመለስ መቻል አለባቸው ለማንኛውም እንግዲህ አድማጮቻችን የዜና ግዚያችን ስለደረሰ ወደ ዜናው እንሄዳለን ይሄ አርስት ግን በቀላሉ ምንተው አይደለም ኢትዮጵያኖች ሐሳባችሁን መስጠት መቻል አለባችሁ ኢትዮጵያ ጣና ነበራት አሁን የላትም የሚባልበት ደረጃ መድረስ የለብንም ተበለ አባይ ጣና ላይ
እንደምናረፈዳችሁ አድማጮቻችን ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥሎ ይሰማሉ ከረፋዱ 11 ሰዓት ሆኗል በአብዛኛው ሀገሪቱ ክልል ከፍተኛ ተቃውሞን ቀጥሶ የነበረው የሥራ ማቆም አድማን እየተካሄደበት የሚገኘው የነጋዴዎች የቀን ገቢ ግምት መሰረዙን የአዲስ አበባ የአድግ ጽፈት ቤት አስታውቋል የአድግ ጽፈት ቤት እንደሚለው ከዚህ በኋላ ግብር ከፋዮች ራሳቸው ባመኑት የቀን ገቢ መሰረት ይሰላላቸዋል ተብሏል ይኸው በከፍተኛ ሳይንሳዊ መንገድ ተጠንቷል የተባለው የቀን ገቢ ግምት እንዲቆም የተደረገው ከዚህ የባሰ አደገኛ ሁኔታ ይፈጥራል በሚል ፍርሃት መሆኑን እየተነገረ ነው ይኸው በምስራቅ ሐረርጌ የተጀመረው ነጋዴዎች አድማ በአምቦ ወሊሶ ደምቢዶሎ ነቀምት ወረታ ጊንጪ ሱሉልታ ሻሸመኔ ዶላ ተጠናክሮ ሲካሄድ ከሰነበተ በኋላ ወደ መዲናው አዲስ አበባ መመሻገር በሳሪስ በኮልፌ አጠናተራ ታይዋን ሰፈር ዘነበወርቅ አዲስ ጎማ አባወርቁ በፋሲልክና ሌሎችን ቦታዎች ንግድ ድርጅቶች እየተዘጉ ተቃውሞ በመካሄድ ላይ ነው ሐምሌ 14 ቀን 2009 ዓ.ም ደግሞ አድማውን አባይን ተሻግሮ በምስራቅ ጎጃም ሸበል በርንታ ወረዳ የዶሃ ከተማ ተጠናክሮ በመካሄድ ላይ ሲሆን የዶሃ ከተማ የአድማዎች በመለኮስ የመጀመሪያ አማራ ክልል ከተማ ሆናለች በአዲስ አበባ የገዛዙ ካድሮች ለተለያዩ ተስፋዎች መመስጠት አድማው እንዲቀር በማግባባት ከፍተኛ የቅስቀሳ ስራ ሲሰሩ መቆየታቸው ተዘግቧል የሳውዲ መንግስት የሰጠውን ተጨማሪ አንድ ወር ሊገባደድ ባለበት በዚህ ሰዓት ከ210,000 በላይ ኢትዮጵያውያን ጣፈንታ ለምን እንደሆነ አለመታወቁ እየተነገረ ነው። የሳውዲ አረቢያ መንግስት በሀገሩ ይኖራሉ ያላቸው ከ5 ሚሊዮን ህገወጥ ስደተኞችን ለማስወጣት እንደ አውሮፓውያን አቆጣጠር መጋቢት 29 2017 የሶስት ወር ጊዜ ገደብ ማስቀመጡ የታወቀ ሲሆን እንደ አውሮፓውያን አቆጣጠር ሰኔ 5 2017 ደግሞ ጊዜ ገደቡ ለተጨማሪ አንድ ወር መራዘሙን ይፋ ማድረጉ ይታወሳል። በሳውዲ አረቢያ መንግስታዊ ተቋማት መረጃ መሰረት በሳውዲ አረቢያ በህገ ወጥ መንገድ የሚኖሩት በአጠቃላይ ቁጥራቸው 5 ሚሊዮን የሚጠጋ ሲሆን ከዚህ ውስጥ ኢትዮጵያውያን ብዛት 400,000 እንደሆነም ተመልክቷል። በመጋቢት ወር የወጣውን ማስጠንቀቂያ ተከትሎም ወደ ሀገር ቤት የተመለሱ ኢትዮጵያውያን ብዛት 60 ሺህ መሆኑን የውጭ ጉዳይ ሚኒስቴር ሲያስታውቅ 130 ሺህ የሚሆኑት ደግሞ የመውጫ ቪዛ ተቀብለው ለመመለስ ዝግጅት ማጠናቀቃቸው ታውቋል። ይሁን እንጂ ስለ ቀሪዎቹ 210 ሺህ ኢትዮጵያውያን ዕጣ ፈንታ ግን እስካሁን የታወቀ ነገር የለም። በሳውዲ አረቢያ መንግስት ማስጠንቀቂያ መሰረት በተቀመጠ ጊዜ ገደብ ሀገሪቱን የማይለቁ እስራት እንዲሁም ከ4000 እስከ 27000 የአሜሪካን ዶላር ቅጣት ይጠብቃቸዋል ተብሏል። የዳታ ሻራቸው እንዲሰጡ የሚገደዱ ሲሆን በዚህም ተመልሰው ሳውዲ አረቢያን እንደማይረግጡ ክልከላ እንደሚጣልባቸውም ተመልክቷል። የአማራ ክልል ቱሪዝም 53% መቀነሱም ተነግሯል። የአማራ ክልል ምክር ቤት ሁለተኛ አመት ሰባተኛ መደበኛ ስብሰባ ሰሞኑን በባህር ዳር ከተማ በተካሄደበት ወቅት የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው ለምክር ቤቱ አባላት እንደተናገሩት ክልሉ በቱሪዝም ዘርፍ ያገኘ የነበረው ገቢ ተገባደደ ባለው አመት 53% ቀንሷል። በአማራ ክልል ያለው የቱሪዝም ገቢ 53% ሲቀንስ በሀገር አቀፍ ደረጃ በምን ያህል መጠን ተቀነሰ የታወቀ ነገር የለም። ሆኖም የመንግስት ባለስልጣናት በሀገሪቱ የቀጠለው አለመረጋጋት በቱሪዝም እንቅስቃሴው ላይ ያመጣው ተጽዕኖ የለም ሲሉ መግለጫ ሲሰጡ መቆየታቸው ይታወሳል። በኢትዮጵያ ከፍተኛ የቱሪስት መዳረሻ ከሆኑት ክልሎች አንዱ በሆነው በአማራ ክልል ቱሪዝም ዘርፉ ላይ ከግማሽ በመቶ የበለጠ ተጽዕኖ መከተሉ በአገር አቀፍ ደረጃም ከፍተኛ ተጽዕኖ ጥሎ ማለፉ የሚያጠራጥር አይሆንም ተብሏል። ይህ በእንዲህ እንዳለ በዚህ በባህር ዳር ከተማ የአማራ ክልል ምክር ቤት ስብሰባ ላይ የአማራ ክልል ባህል አቅርቦት ችግር እየተሰቃየ ነው የሚል ቅሬታ ከተሰብሳቢዎች የቀረበ ሲሆን በዚህም ኢንቨስተሮችን ለመሳብ ችግር ማስከተሉ ተመልክቷል። ኢንቨስተር ለማድረግ የገቡትም በኃይል አቅርቦት ችግር ወደ ስራ ለመግባታቸውም ሲገለጽ ባለፉት 10 አመታት በአማራ ክልል የኃይል ማስፋፊያ ባለመሰራቱና በደርግ ጊዜ የተሰሩትን በማርጀታቸው የኃይል አቅርቦት ችግር በአባባሱ ተመልክቷል። ባለፈው ሳምንት በኢትዮጵያና በኤርትራ ኃይሎች መካከል ተደርጎ የነበረው የከባድ መሳሪያዎች ግጭት መቆሙ ተነገረ። በኢትዮጵያና በኤርትራ ድንበር ኢሮብ አካባቢ በሁለቱ መንግስታት ኃይሎች መካከል የተከሰተው ግጭት ሰሞኑን ጋብ ማለቱ ተገልጿል። መጠነኛ ነበር የተባለው ግጭት በከባድ መሳሪያዎች የሚታገዘ መሆኑ ሲገለጽ የተካሄደው በሳምንቱ መጨረሻ እንደሆነ የተመለከተ ሲሆን ግጭቱ ምን ዓላማ ይዞ እንደጀመረው አልታወቀም። በተለይ ባለፈው አርብና በተለይ ቅዳሜ ዘነግ ብሎ የቀጠለውን ግጭት በተመለከተ በሁለቱ መንግስታት በኩል የተሰጠ መግለጫ የለም። የህዝባዊ ወያነ ሓርነት ትግራይ ደጋፊ ድረገጾች ግጭቱን በተመለከተ ባቀረቡ ዘገባ ኤርትራን ተጠያቂ በማድረግ ኤርትራ ትንኮሳ የተከተለ ግጭት እንደሆነ አመልክተዋል። በኤርትራ መንግስት በኩል ግን የተሰጠ መግለጫ የለም። ባለፈው ቅዳሜ ግጭቱ በተካሄደበት ወቅት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ 30ኛ ዙር የብሔራዊ ውትድርና አገልግሎት ስልጠኞችን በሳዋ በማስመረቅ ላይ እንደነበሩ የኤርትራ ማስታወቂያ ሚኒስቴር ድረገጽ ላይ መመልከት ተችሏል። ሆኖም ተካሄደ ስለተባለው ግጭት የተባለ ነገር የለም።
100% የከፈሉ ገና
በአዲስ አበባ የህወሓት ንብረት የሆነው ሰላም ባስ ጋራዥ በቦምብ ጥቃት መመታቱ ተነገረ። የህዝባዊ ወያነ ሓርነት ትግራይ ህወሓት ንብረት በሆነው በሰላም ባስ ጋራዥ ላይ ጥቃት የተፈጸመው ባለፈው ሐሙስ ምሽት ላይ መሆኑ ሲገለጽ ስፍራውም ሳሪስ አካባቢ በቀለበት መንገድ መስመር ላይ እንደሆነም ተመልክቷል። በፖሊስ በተከበበው የሰላም ባስ ጋራዥ ውስጥ መርማሪ ባለሙያዎች መሳሪያዎችን ይዘው የፍንዳታውን ሁኔታ ሲያጠኑ እንደነበር የሚገልጹት ምንጮች ስለ ግብረቱ መጠን ለማወቅ አለመቻላቸውን ገልጸዋል። የህዝባዊ ወያነ ሓርነት ትግራይ ንብረት የሆነው ሰላም ባስ ከኢትዮጵያ የመንግስት ባንኮች አላግባብ በተወሰደ ገንዘብ የተቋቋመና በዘረፋ ላይ የተመሰረተ የህወሓት ኩባንያ ነው በሚል ከፍተኛ ትችት ሲቀርብበት መቆየቱ ይታወሳል። በተለያዩ የሀገሪቱ አካባቢዎች ሲንቀሳቀስም ለጥቃት የተጋለጠ መሆኑ ሲታወቅ በኦሮሚያ ክልል አመፅ የመሰባበር አደጋ ሲያጋጥመው በአማራ ክልልም እንዲሁ በከፍተኛ ሁኔታ መቃጠል እንዳጋጠመው ታውቋል። በዚህም የተነሳ ለተወሰኑ ጊዜያቶች ወደ ኦሮሚያና ወደ አማራ ክልል የሚያደርገው ጉዞ ተገቶ መቆየቱ ይታወሳል። በመጨረሻም የትግራይ መልሶ ማቋቋም ድርጅት ኤፍራፕ ዋና ስራ አስፈጻሚ ወይዘሮ አዜብ መስፍን ለመቀሌ ከተማና ለመንዋሉ አዲግራት ስፖርት ክለቦች 30 ሚሊዮን ብር ድጋፍ ማድረጋቸው ታውቋል። ኤፍራፕ ለሁለቱ ክለቦች ማጠናከሪያ ለእያንዳንዳቸው ተጨማሪ 10 ሚሊዮን ብር መስጠቱ ተነግሯል። ድርጅቱ ሁለት ዘመናዊ አውቶቡሶችን ለሁለቱም ክለቦች መስጠቱን ወይዘሮ አዜብ መስፍን ገልጸዋል። ለክለቡ ተጫዋቾች ለእያንዳንዳቸው 25 ብር ሽልማትም አበርክተዋል። ወይዘሮ አዜብ መስፍን እንዳሉት በአጠቃላይ ለተጫዋቾችና ለአሰልጣኞች 2,700,000 ብር አመልክተዋል። ኤፍራፕ በቀጣይ በሁለቱም ክለቦች ሆነ ወደ ፕሪሚየር ሊግ የሚያድጉ ክለቦች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ወይዘሮ አዜብ መስፍን ሲያረጋግጡ የመቀሌ ክለብና ወልዋሎ ዓዲግራት ስፖርት ክለቦች በፍጹም በታች ምት ብዛትና በዳኛ ተጽዕኖ ወደ ፕሪሚየር ሊግ እንዲያልፉ ምቹ ሁኔታዎችን በፌዴሬሽኑ እንደተፈጠረላቸው የስፖርት ተንታኞች ተናግረዋል። የሳምንቱ አበይ ዜናዎች በዚህ ተጠናቅቀዋል። መልካም ቆይታ።
ፕሮግራም የመረጥንላችሁ ወግ የገቢዎች ነገርና 40-60 ይሰኘ በሶሻል ሚዲያ መነጋገሪያ የሆነ አጀር ጽሑፍ ነው። እንድትከታተሉ ባክብሮት ጋብዛለሁ። የገቢዎች ነገርና 40-60 በጧት አልጋዬ ውስጥ ሆኜ እየተብሰከሰኩ ነው። የቤት ክራይ መክፈያ ይደርሷል። ኤዲያ ማቼ ነው ግን የራሴ ቤት የሚኖረኝ? ትላንት በጉጉስ ተጠብቀው የነበረው የ40-60 አንድ ወጣ በዜና አይቻለሁ። እጣ ውስጥ የተካተቱት መጀመሪያውንም 100% የከፈሉ ብቻ እንደሆነም ተነግሯል። የወጣውታ አንድ ሺህ እንኳን አይሞላ 100% ይከፈሉ ገና ከ10000 በላይ ሰዎች ይቀራሉ። በተኛውበት ባይምሮ የሚመላለሱ ጥያቄዎች የሚከተሉት ናቸው። አንደኛ ቆይ ግን ይህን ነገር መጀመሪያ ስንመዘገብ በወር 2500 ብር እየቆጠባችሁ ከቆያችሁ እጣ ውስጥ ትገባላችሁ ብለውናል ነበር። ሁለተኛ ምዝገባው ሲጠናቀቅ ከ140000 ናችሁ ብለውን አሁን ከየት አንጥተው 170000 ያለፍ ነው? ያኔ ስንመዘገብ ባለ 4 መኝታ የሚባልስ ነገር ነበር እንዴ? አምስተኛ እጣው የሚወጣው ለባለ 100% ከፋዮች ብቻ ከመሆነ ለምን ስሙን 40% ይሉታል? 100% ቢሉት አይሻልም? ቆይ ግን መንግስት እንደማይሰራ ያወቀ የዚህን ሁሉ ሰው ገንዘብ ሰብስቦ በአራት አመት 1000 ቤት ብቻ ከሰራ ለምን የአክሰስ ሪል ስቴት ባለቤት አቶ ኤርሚያስ አመልጋ ተከሰሱ? አቦቷቸው ወይ ከሳቸው ይቋረጥ ወይ መንግስትም በተመሳሳይ ክስ ይከሰስ። እሳቸውስ ከዚህ የከፋ ነገር ምን አደረጉ? ሰባተኛውና መሰረታዊ ጥያቄ ሚስቴን ግን ዛሬ በእሁድ ጠዋት ተነስታ የት ሄደች? እሁዴንማ እንዲህ ክፉ ክፉን እያሰብኩ አላበላሽ። ግን ደግሞ ተረጋግቼ ሳስበው ትንሽ ጽንፈኛ ሆኜ ሳስበው እንደ ድንገት የመጨረሻው ጣ እንኳን ቢወጣልኝ እቁብ እንኳን ሁሌ መጨረሻ ነው የሚወጣልኝ መቼ ነው የሚደርሰኝ? ባለፉት 4 አመታት 1000 ቤት ከተሰራ በዚሁ ስሌት እኔ የሚደርሰኝ 173000 ህዝብን በአራት አመት 1000 ቤት ከተሰራ 692 አመት ይፈጃል ማለት ነው። መንግስት በአራት አመት ውስጥ 1000 ቤት የሚሰራ ከሆነ ለ172000 ሰዎች ቤቱን ለማዳረስ 692 አመት ይፈጅበታል። እዚህ ቼስት ሀገር ስትኖር ፖዚቲቭ ቲንኪንግ ያስፈልጋል። ማድረግ ያለብኝ ያድግም አማራር ሳይሆን ቁጠባዬን በአግባቡ እየቆጠብኩ አምላክ የማቱሳላን እድሜ እንዲሰጠኝ ብቻ መለመን ነው። ምናልባት አምላክ ልመናዬን የማይሰማኝ ቢሆንና የማቱሳላን እድሜ ቢነፍገኝ እንኳን እጣው በሚወጣበት ሰዓት ለወራሾቼ ስለማስተላልፍ በታሪክ የመጀመሪያው ለልጅ ወደፊት ኑሮ በማሰብ ገንዘብ የቆጠበ አስተዋይ ሰው በሚል ወደፊት ጊነስ ቡክ ላይ ስሜ ይሰፍራል ማለት ነው። እንደውም በዚሁ ፖዚቲቭ ቲንኪንግ በመነቃቃት መንግስት ያለፉትን 4 አመታት 1000 ቤት ቢሰራ ትላንት የመንግስት ወካይ በቅርቡ የሚጠናቀቁ 20000 ቤቶች አሉ ስለአሉ እና በሚቀጥለው አመት ይጠናቀቃል በሚል ሌላ ፖዚቲቭ ቲንኪንግ መንግስት በየአምስት አመቱ 21000 ቤት ነው የሚሰራው ልበል። በላይኛው ስሌት መሰረት 173000ኛው ቤት የሚጠናቀቀው ከ34 አመት በኋላ ነው ማለት ነው። አንዲ ማኛ ማለትም ጻፊ ነው አንዱ አለም በ2043 አመተ ምህረት የቤት ባለቤት ሆነች ማለት አይደለም? ይሁና በ70 አመቴ መቆደኒያ ካልገባው ብዬ እነቢኒያምን ከማስቸግር ቢዘገይም የራሴ ቤት መግባቴ ጥሩ ነው። እንደውም በጣም ፖዚቲቭ ቲንኪንግ መጣልኝ። መንግስት በየአመቱ 10000 ቤት እየሰራ ይቀጥላል ብዬ ልመን ፓ በዚህ ስሌት የመጨረሻው ቤት ከ17 አመት በኋላ ተሰርቶ ያልቃል ማለት ነው። በለው አንዲ ማኛ በቅርቡ ማለትም በ2027 አመተ ምህረት ባለ 3 መኝታ ቤቷን በእጁ አስገባች። 17 አመት ምን አላት? የደርግስ 17 አመት አልፎ የለ? ትንሽ ግን ችግር አለ። ባለ 3 መኝታ የተመዘገብኩት አንዱን መኝታ ለኔና ለሚስቴ አንደኛውን ለዋንፌ አንደኛውን ለቡብሻ ብዬ ነበር። ቤቱ ሲደርሰኝ ዋንፌና ቡብሻ ወደ ኮሌጅ ወይም ወደ ስራ ስለሚሆኑ ልፋቴ ከንቱ ነው የሚቀረው። አዴ ካልጋዬ ዘልዬ ወጣሁ። በመስታወት ፊቴን አይታደረኩት ጺም ያድጓል። ወደ ሚሊየነሩ ጸጉር አስተካካይ ደንበኛዬ ካስሽ ጋር ደወልኩ። አንድ ሰው ብቻ ነው የሚቀረው፣ ሌላው ረፋኤልም ሲል መለሰልኝ። እያዘገምኩ ሄድኩ። አንድ ሼባ እያስተካከለ ስለደረስኩ ወራፋይ እስከሚደርስ ከጸጉር ቤቱ ውፊት ያለችው ሌላኛው ሚሊየነር የጀበና ቡና ሻጭ ጋር ቡና አጥቼ ቁጭ አልኩ። እነኚህ ሁለት ምንዱባኖች ሰሞኑን የገቢዎች ባለስልጣን እለታዊ ገቢያችሁ ነው ብሎ ባሳወቃቸው መርዶ ቆሌ ርቋቸው አሬራ እንደተጣበቀ ፈዘዋል። ለጸጉር ተስተካካዮች ዘውትር ፍልቅልቅ እያለች ቡና ታመጣልን የነበረችው ዜድ ዘውዲቱ ነው ስሟ ለወትሮ በገባች በወጣች ቁጥር ከካስሽ ጋር በመነቋቆር እንዳላዝነናችን ዛሬ አንድም ቃል ሳትናገር እንደ ቀብር አስፈጻሚ ኩስትርትር ብላ ቡናዋን ፊት ለፊት አስቀመጠች። ደረጃ ለመሆን እኮ ይህን ያህል ከባድ አይደለም ዜድ። ባይሆን ዜድ ሪፖርት ብታወጪ ነው አልኳት። ማንም አልሳቀልኝ። በቀን የአርባ ሰው ጸጉር ታስተካክላለህ ተብሎ በገቢዎች የተፈረደበት ካስሽም ድሮ የባጤ ቆጡን እያወራ እረ ካስሽ ቸኩያለሁ እያል ነው እንኳን ከአንድ ሰዓት በላይ ሲያሽሙነሙነን እንዳልነበረ አሁን የገቢዎች ቁጥር ለመሙላት ነው መሰል በፊት ቅርጽ ለማውጣት ብቻ የሚፈጅበትን ደቂቃ ባነሰ ሙሉ ጊዜ ጸጉር አስተካክሎ ጨረስኩ ብሎ ጋውኑን እያራገበ ተረኛ ገባል። ያስተካክላቸው የነበሩት ሼባ ከሽበታቸውና በቅስፈት በተካሄደባቸው የግብብ ጣጨዳ ጋር ተደማምሮ አናታቸው የአሜሪካን መጤ ተምች የጎበኘው የበቆሎ ማሳ መስሏል። ተረኛ ግባ እንጂ ሰዓቴን አትፍጨ። ደንበኝነታችን ከጀመረበት ቀን አንስቶ ለመጀመሪያ ጊዜ ተረኛ ብሎ ሲጠራኝ እኔም ተረኛ ከፋኝ። ቆይ እኔ አይደለሁም የቀን ገቢህን 2000 ብር ነው አልኩት። ጸጉር ነው ጺም አለ በቁጣ። ጸጉሬንም ማስተካከል ፈልጌ ነበር ቢሆንም ከኔ በፊት ባየሁት አስከፊ አጨዳ መነሻ በፍርሃት ጺም አልኩኝ። ምላጫ አነሳሱ ራሱ ያስፈራ። ወይ ግን እነኚህ ሰዎች ግን አብደዋል እንዴ? ኮሆ ቆይ በምን ተአምር ነው በቀን 40 ሰው ታስተካክላል የሚሉኝ አለ። በመስታወት አይርስ አድርገው ለኔ ያወራ ለራሱ ያወራ ግን ግራ አጋቢ ነበር። የሰሞኑ የነጋዴው ሙድ ስለሆነ ዝም አልኩት። እንደ ሰይፍ ፋንታውን አይነት መላጣዎችን እንኳን በቀን 20 ማስተካከል ይቻላል እንዴ? አለ በድጋሚ። አሁን ቀና ብዬ በመስታወት ሳየው ከራሱ ጋር ያወራ ከኔ ጋር አሁንም ግልጽ አይደለም። ለምን በቀጥታ ሄደ? አዲስ የገቢዎች ኃላፊ የሆኑትን አቶ ከበደ ጫኔን አታናግራቸው ልለው አሰብኩና ትዝ ሲለኝ ዳይሬክተሩ ሙሉ መላጣ ናቸው። እሳቸው ጸጉር ቤት የሚፈጀውን ጊዜ ካሰቡት እንደውም 80 ሰው ሊያስደርጉበት ይችላሉ። ዝም አልኩ። ገና ተስተካክዬ መቀመጤም ሳይታወቀኝ ጨርሳል አለኝ። በፍርሃት ፊቴን በመስታወት ታያት አደረግኩት። ሳማክረኝ አፍንጫዬን ጺም ሙስታሽ አስቀርቶ ቻርሊ ቻፕሊንን አስመስሎኛል። በዚህ ሙድ መናገር ስለማይቻል ዋናውን ሂሳቤን ከፍዬ እንደተለመደው ካስሽ የቀን ገቢ ብሎ ለገቢዎች ያስታወቀውን 15 ብር በቲፕነት ጨምሬ አመስግኝ ወጣው። እሁዴ እንዳይበላሽብኝ ለእናንተም መልካም ሰንበት። አንድ ዓለም ቡካቱ ምድር
እንግዲህ አድማጮቻችን የዜና ወጃችንን ሰምተን በቀጣይነት የበረከት የሁድ ጨዋታ ፕሮግራምን አሰምተን በቀጣይነት ደግሞ አንድ ነን የሚለውን የአርቲስት ማዛ ይቅርታ አድማጮቻችን በቴክኒክ ምክንያት ተቋርጠን ነበር። አርቲስት ያለም ፀሐይ ወዳጆን ግጥምና ደራሲ አመን ድርሰት የሆነውን ሙዚቃ አሰምተናል። እንግዲህ ምናልባትም ይሄን ሙዚቃ ስትሰሙ ቀጣይ ፕሮግራማችን ምን ሊሆን እንደሚችል የገመታችሁ መስለናልና አድማጮቻችን እንደመግቢያ ላይ አህመድም እንደ ተቀሰልን ያው ከዚያ ሳምንት በፊት ጀምረን የነበረው በዚህ በ አውሮፓ ሀገር የሚገኘው የኢትዮጵያ ስፖርትና ባህል ፌዴሬሽን የሚያዘጋጀው ዝግጅት በተመለከተ ተከታታይነት ያለው ፕሮግራም አዘጋጅተናል። በቀጣይነት ዛሬም አንግዳዎች አሉን። እስቲ ከነሱ ጋር ያለውን ፕሮግራም አመድ እንዲቀጥል እንግዲህ አብራችሁን ተከታተሉላለሁ።
አሎ ተናስተልኝ አቶ መንገሻ።
ተናስተልኝ አቶ አህመድ።
እንግዲህ አልማጦቻችን አቶ መንገሻ አንድ ስለ ሀገሩ የሚቆረቆር የሀገሩ ስፖርቱም ባህሉም ፖለቲካውም ኢኮኖሚውም የሚያሳስበው በስዊዘርላንድ የሚኖር ኢትዮጵያዊ ግለሰብ ነው። ይህ ግለሰብ ከብዙ አመታት በፊት ጀምሮ የኢትዮጵያ ስፖርት በአውሮፓ የሚደረገው የኢትዮጵያ ስፖርት በኢትዮጵያኖች ለኢትዮጵያኖች ከኢትዮጵያኖች እንዲሆን በሚደረገው ጥረት ታላቅ አስተዋጽኦ ያደረገ ሲሆን ያንን አላማ በሚስርትበት ጊዜ ወደ ኋላ ማይል አሳሰቡን የሚሰጥ ኢትዮጵያዊ ነው። ባለፈው ሳምንት ፕሮግራማችን አቅርበነው ይሄን በተመለከተ የተሰማውን እንዲያዋየን እንዲነግረን አድርገን ነበር እና በዚህ አጋጣሚ አቶ መንገሻ ከዝግጅቱ በኋላ ከአንድ ቅሬታውንም ነግሮናል። ይሄውም የኢትዮጵያ ድምጽ ሬዲዮ ስለዚህ ጉዳይ ብዙ ማስረጃዎች እያሉ አሁንም በጥርጣሬ ነው የምናየው ያለው ትክክል አይደለም ይላል። እኛም በግለሰብ ደረጃ ሊሰማን ይችላል እሱ የሚለው እውነትም እንደሆነ ይገባናል። ሆኖም ግን እንደ ሚዲያ የምንሰጠው ለሁለቱም እድል ስለሆነ ያኛውን እድል ሰጥተን ስላልመለሱልን እንዲሰጡ እድል ሰጥተን ነበር እንዲመለሱ። እንግዲህ ቀድምም እንዳልኩት ምን ያለበት ምን ይፈራል ዝላ ይፈራል ለሆነ አናውቅም እስካሁን አልቀረቡም። በዚህ ምክንያት ነው እኛ እነሱ ቀርበው አስተያየታቸውን ተሰጠው የሚሉትን ከሰማን በኋላ ህዝቡ አቋሙን ይወስዳል ማለት ትክክለኛው። ሆኖም ግን ለመቅረብ አልፈለጉም። ግን ይሄንን ግልጽ ለማድረግ ነው። በዚህ ምክንያት ነው እኛም እስቲ ተጠርጣሪዎቹ እስኪ ቀርቡ ድረስ ብለን ነው እንጂ ይሄ ነገር አንተም እንደምትለው ወደዛ ያደላ እንደሆነ ሳይገባን ቀርቶ አይደለም። ግልጽ ለማድረግ ነው። አቶ መንገሻ ተግባባን?
በጣም አመሰግናለሁ። አመለጥክ እንግዲህ ያው አንተ ራስህ አስተካክለዋል።
አመሰግናለሁ። እንግዲህ እንደሰማነው ከሆነ ይሄንን ዝግጅት የሚያዘጋጀው ከኢትዮጵያ ኤምባሲ ከትግራይ ማህበር ወዘተ ከመንግስት አፍቃሪዎች አካባቢ እንደሆነ ነው የሚሰማው። ስለሱስ አዲስ ዴቨሎፕመንት እድገት አለ? በነገራችን ላይ አንድም እንግዳ ከጀርመን የገባለ መሰለኝ። መጀመሪያ እንግዳውን ሰላም ልበልና አቶ መንገሻ ትከተላለ። ሃሎ ጠናስትልኝ ከጀርመን ማን ልበል እንደገና አናስተልኝ አቶ ሳምሶን። እንግዲህ ውይይታችን በዚህ በስፖርቱ ላይ ያተኮረ ይሆናል። አቶ መንገሻ አሁን የወረወርኩልን ጥያቄ አጠራ አርጋችሁ ትንሽ ጊዜ ስላላችሁ ሁላችሁም አጠራ አርጋችሁ እድልን እስቲ አድማጩም እንዲሰማችሁ። አቶ መንገሻ
አቶ አመድ እንግዲህ በተደጋጋሚ እንደገለጽነው ከዚህ ዝግጅት ጀርባ ማን እንዳለ ባለፈው ሳምንትም በተደጋጋሚ ተለያዩ ጽሁፎችም ይሆን በድምጽ በተደገፈ ማስረጃ ለማስረዳት ስለሞከርን አሁን መልሶ ሌላ እንግዲህ አለ ብሎ ለማለት ብዙም አስፈላጊነቱ አይታየኝም። እና ይሄን ዝግጅት የምንቃወምበትም ዋናው ምክንያት ኢትዮጵያውያን በአመት አንድ ጊዜ ተነፋፍቆ እንዳይገናኙ ሳይሆን ከዚህ ጀርባ ወገኖቻችንን ያረደ በሚጠለውን አስከፊ ፍርሃት እንደገና አሁን የገንዘብ ችግር ባጋጠመው ሰዓትና አገራቸው ውስጥ ሰርተው መኖር ያልቻሉትን ኢትዮጵያውያኖችን ያሰደደ በግብር በተለያየ መልኩ ያሰቃየ ባለበት ሁኔታ ላይ እዚሁ ደጃችን ድረስ መጥቶ ከኪሳችን ገንዘብ መውሰድ የለበትም የሚል ነው። እንግዲህ ያው ባለፈውም ለማስቀመጥ ሞክረናል። ከዚያ አቋያ ነው ተቃውሞ እንትን እየተደረገ ያለው። አይ ቲንክ ይሄንን ካልኩ አዘጋጆቹ ይሄ ተቃውሞ ከተነሳ በኋላ ድንጋጤ እንደደረሰባቸው ወይም ደግሞ እንዳሰቡት እንዳልሆነ የተረዱ ይመስለኛል። ከዚያ አቋያ አንዳንድ ዲቨሎፕመንቶች አሉ። ምንድናቸው እነሱ? ኢትዮጵያዊው ኃይል ብዙ ጊዜ ስስብልት አለው። ምንድነው ያም ስስብልት? የኢትዮጵያ ሰንደቅ ዓላማ አያት ቅድማያቶቻችን የወደቁለት የተሰውለት እና መላው ጥቁር ህዝብ ወይም አፍሪካና የመላው ዓለም ጥቁር ህዝቦች የሚኮሩበት ሰንደቅ ዓላማ ቀለም ነው። ሶ እነሱ ይጠየፉትም የኛ ጌጥና የኛ ፍቅር መሆኑ በትክክል ይገነዘባሉ። ከዛ ባሻገር ደግሞ ያው በስደት ላይ እንደመኖራችን መጠን ሀገራችን ቤተሰቦቻችን ሁሉም ነገር እንደሚናፍቀን ስለሚያውቁም ሙዚቃዎቻችን በተለይ ሀገሬ ኢትዮጵያ ኑሪልኝና የሚባሉ ነገሮችም ያው በጣም እኛን ስሜታችን የሚነኩ መሆኑን ስላወቁ በእንደዚህ አይነት መልኩ በተቻለ መጠን በዛ ዝግጅት ላይ በማድረግ የሚመጣውን ኢትዮጵያዊ ሐሳቡን ለማስቀየርና ይሄ የተቃወመ ያለው ኃይል ዝም ብሎ ቤዝ የሌለውና እንደተባለው ወይም ያወሩ እንዳሉት የፖለቲካ ፍላጎት ያላቸው ወይም ደግሞ ይሄንን ስፖርት እኛ ካልተቆጣጠሩ ነው የሚሉ ግለሰቦች ናቸው የሚል አይነት እንደምታ እንዲኖር ለማድረግ ስራ እየተሰራ ነው። ይሄ ከኤምባሲ አካባቢም ያሉ መረጃዎቻችን የሚያሳዩን ነው። እንደገናም ደግሞ ከዝግጅት አካባቢ ላይ ያሉ ሰዎች በአሁኑ ሰዓት ከአሜሪካና ከተለያዩ ቦታዎች ውስጥ ይሄን ሰንደቅ ዓላማ ለማምጣት በመሯሯጥ ላይ እንደሆኑ እየሰማን ነው። በአንድ በኩል ትልቅ ነገር ነው፣ ደስ የሚል ነገር ነው። ምክንያቱም ወደውም ይሁን ተገደው የሚጸየፉትን የማይፈልጉትን ነገር እንዲያደርጉ ማስደረጉ አንድ ትልቅ ድል ነው። ሌላውም ስለ ኢትዮጵያ መዘመሩ በጣም ወርቅ ነገር ነው። ግን ምንድነው እዚህ ላይ ማሳሰብ የምፈልገው እነሱ ታርጌታቸው በአሁን ሰዓት ላይ ቤትም ይሁን ቤትም ገንዘብ ማግኘት ስለሆነ ማህበረሰቡን በእንደዚህ አይነት ነገሮች አታለው ወይም ደግሞ አማለው ከጀርባ ገንዘብ የሚያገኙበትን ነገር መስራት ስለሆነ አሁንም ኢትዮጵያዊው ወገን የሄደበትን ዓላማ በቅጡ ተገንዝቦ ያን ነገር እንዲያከሽፈባቸው መጠንቀቅ አለበት የሚል ነገር ነው ያለኝ። እንግዲህ ይሄንን ነገር እየሰሩ ያሉት ያው ቅርበቱ ያላቸው ከስራቱ ጋር ቅርበቱ ያላቸው ሰዎችና ያው የወያኔው የውጭ ፖሊሲ ወይም እዚህ በኤምባሲ አካባቢ ላይ እየተደረገ ያለው ነገር ነው። እና ይሄ ነው እንግዲህ በኔ በኩል ያለው ዲቨሎፕመንት አንደኛው።
አመሰግናለሁ አቶ መንገሻ። አቶ ሳምሶን ጀርመን።
እኔ አልሰማሁትም አቶ መንገሻ ያለው፣ ግን ያው ነገሩ ይገባኛል። እንዴት ነው ቢያንስ ቢያንስ የፌዴሬሽኑን መተዳደሪያ ደንብ ላይ ያለውን
ምንድን ነው? እስቲ ቆይ የፌዴሬሽን መተሪያ ደንብ ምን ይላል? ወደ እንትኖች ከመጣችሁ ለማን ነው? የኢትዮጵያን የአውሮፓ ስፖርት ፌዴሬሽን ባለሀብት ማን ነው? ማን ነው ሊመራው የሚገባው? በኢትዮጵያ ያለው መንግስት በተለያዩ እንትኖች መቆጣጠር ይችላል? የማን ነው ይሄ ሀብት?
ኦኬ፣ እውነቱ በፌዴሬሽናችን መተሪያ ደንብ አለው። እውነቱም እሱን መጣስ አይቻልም። መተሪያ ደንቡ የሚለው ይሄ ፌዴሬሽን የሚመራው በተለይ በእያንዳንዱ የቦርድ ሜምበር አባላት ወይም ተወካዮች የነሱ ፓወር ወይም የነሱ ህብረት ፌዴሬሽኑን እንደ የበላይ ሆኖ እንደሚመራው፣ ኤክስኪዩቲቭ ኮሚቴው ደግሞ እንደውም የቦርድ ሜምበር በታች ነው የሚለው ትክክለኛ እንትን እና ፌዴሬሽናችን መተዳደሪያ ደንቡ የሚለው ከየትኛውም ፖለቲካ ነጻ የሆነ ከየትኛውም ሃይማኖት ነጻ የሆነ ኒውትራል የሆነ ፌዴሬሽን ነው የሚለው ይሄ መተዳደሪያ ደንቡ ነው። እንግዲህ አሁን እንዳልከኝ እንደዚህ አይነት ኤምባሲ ምናምን ከገባበት ነገሩ ስቷል፣ መንገዱ ስቷል። ይሄ ማናችንም እዛ ውስጥ ያለን ረጅም አመት ነበር ሁሉ እናስታውሰዋለን። አንድ ማስረጃ ልንገራችሁ። በአንድ ወቅት ኢትዮ ኑረንበርግ ውስጥ ዝግጅት ሲዘጋጅ ምናልባት አጋጣሚ ሆኖ አቶ መንገሻ ነበር እዛ ዝግጅት ላይ። እኛ የዛ ዝግጅትን በቃ ልክ እኛነታችን ስደተኝነታችንን መስሎ ነው የተዘጋጀው እንጂ ዋናው ማለት የዝግጅቱ ባለቤቶች እኛና ፌዴሬሽኑ ሆነን እዛ ስብሰባ እዛ ዝግጅት ላይ ግን የተለያዩ የሃይማኖት የእርዳታ የፖለቲካ ድርጅቶች የራሳቸውን ትንዘው ፍሪ የፈቅደንላቸው ስብሰባ ምናምን ያደርጉ ነበር። ልክ በዛ ወቅት ይመስለኛል ልክ ዝግጅቱ አርብ ለታ ሮብ ሐሙስ አርብ ለታ በዲዙ ምናልባት ባልሳሳት የግንቦት ሰባት ስብሰባ ለቅዳሜ ማለት ነው። አርብ በእኛ ሆኖ ቅዳሜ ደስ ስብሰባ ይጠራል። ስብሰባው የጥሪው ወረቀት ሲበተን አይተናል። እኛ የኢትዮ ኑረንበርጎች ነገሩን አይተን ትንሽ ግራ ገባን እና ነገ ዋናው ግጥሚያ የሚደረግበት ሰዓት የት ነው ምናምን ተነጋገርን። አይ ስብሰባው ከዚህ ከዝግጅት ውጭ ስለሆነ እኛን አይመለከተንም ተባለ። ልክ አፍተር ይመስለኛል ከተወሰኑ ደቂቃዎች በኋላ በጊዜው የፌዴሬሽኑ ዋና ጸሐፊ የነበረው አቶ ይዛና እና ኢብራሂም ይመጡና ችግር አለ አሉ። እንግዲህ እነሱ ቆጣጠሩት ነበር ዝግጅቱ። ምንድን ነው ችግሩ ስንላቸው እንዴት የፖለቲካ እንትን ይፈተናል አለ። የፖለቲካ አይደለም ሁሉም የስደተኛ ፌዴሬሽን ነው የመሰለውን እርስ በርሱ ማድረግ ይችላል። እኛ ከዚኛ ዝግጅት ጋር አይገናኝም የሚል ተቃውሞ አቀረብን። በጣም አንሱ ተባለ። ቶሎ ብላቸው አስነሱ። ለበለዛ ይሄ ነገር ትክክል አይደለም ይሄንን ደረጃ እንኳን ደርሰው ሄደን በእርግጥ በዛ ወቅት በግንባር ሄጄ አቶ መንገሻል ፕሊስ እንዲህ አይነት ነገር እየመጣብን ነው ከላይ ይህ ነገር ማድረግ አልችሉም ብዬ ምናልባት ጊዜውን ካስታወሰው ሊናገረው ይችላል። ይሄንን ኢንፍሉዌንስ ያደረገብን ፌዴሬሽኑ ያኔ እኛ ደግሞ አብረን ከፌዴሬሽኑ ጋር ስለምንሰራ እንዲህ አይነት ስሜቶች ነጻ አይነት እንዲሰማው በምናደርግበት ሰዓት ነው ተጭነውን አስነሱ ተባሉ። ሄጀም በግንባር ነገር ብለው አቶ መንገሻ አልባት ጊዜውን ያስታውሰዋል። ይሄ የሚያሳየው ፌዴሬሽኑ የሚባል እንጂ ማንም እዛ ውስጥ መግባት እንደማይችል ነው። ማለት እንደ ኤምባሲ እዛ ውስጥ ገባ እኮ ማለት በኢንተርናሽናል በዓለም አቀፍ ህግ ቢያዩት ወይም እዚህ የምንኖረው ዩሮፕ ውስጥ እኮ በኢሮፕያን ታክስ ፔየርስ ተሰደን መተን ተብሎ ነው እንጂ ለትምህርት ለቫኬሽን መተን አይደለም ወይ ለስኮላርሽፕ የመጣን መንግስት የላከን ሰዎች አለ። እና እንደውም የጄኔቫ ኮንቬንሽን እኮ ፓስ ሲሰጥ ፈቃድ ወረቀት ሲሰጥ የሚለው ኤክሴፕት ኢትዮጵያ ነው ተብሎ የሚመጣበት ያ ማለት በዓለም አቀፍ ደረጃ አክሴፕትድ የሆነ ስደት ነው ማለት ነው። ይሄ ደግሞ ፌዴሬሽን 95% ያንን የያዘ ህብረተሰብ ሆኖ መንግስት የሚገባበት ምክንያት የለኝም አይታይም። መንግስት ከገባበት እና የመንግስት እጅ ካለበት የፌዴሬሽናችንን ውሉን ስቷል። ይሄንን ሁሉም ሊያስተውለው ይገባል። ምናልባት ባንዲራውን ልክ ሰሜን አሜሪካ እንደተደረገው ያው ሲገነጠሉ እኮ የችኛን ባለአምባሻዋን ባንዲራ ነው የሚሰቀለው፣ ያኛውን የተሰቀለው ያም ያንን ሰቅለው ሊያሳስቱ ነው ወይም ሊሸውዱን ይችላሉ። ግን እርግጥ እንዲህ አይነት ኢንፍሉዌንስ ካለበት በኤምባሲው በቃ የዝግጅቱ አቅጣጫ ውሉን ስቷል። በዚህ ግምት ይሄንን ነው ብለው
አመሰግናለሁ። አቶ ሳምሶን
አንድ ተጨማሪ ነገር ልንገራችሁ። ከፖለቲካ ወይም ከሃይማኖት ደግሞ ነጻ መሆኑን አንድ ኤግዛምፕል ልንገራችሁ። ኢትዮ አምስተርዳም ላይ በነበረበት ዝግጅት ላይ በጣም ደስ የሚል የሙስሊሙ ህብረተሰብ ራሱን ይዞ እንዲወጣ የኦርቶዶክሱ ከዛም አልፎ የጴንቴኮስታ ሰዎች ራሳቸው ዝግጅቱን የምታስታውሱ ሰዎች ካላችሁ ልክ በር ላይ ስንደርስ ስም የሚያስጠፉ ቆንጆ ቆንጆ ሴቶችን ፊት አድርገው ምንድን ነው ተገልጾልሃል፣ አንተ ጌታ ይፈልግሃል ምናምን ልክ የእኛን የሚመስል ነገር አይተናል። እንዲህ አይነት እንግዲህ ኒውትራል የሆነ ፌዴሬሽን እንዲሆን ነው ሁላችንም ስሜታችን ደስ ስሜት ስናያየ ነው። ህብረተሰባችንን ያሳየ ዝግጅት ነበር አመሰጣ። በተለይ ሃይማኖትን በተመለከተ የፖለቲካውንም አስረዳኋችሁ ዶኖ መርግ ላይ የነበረውን። እንግዲህ ከዚህ ውጭ ሆኖ ለምሳሌ የሆነ አንድ ኢንፍሉዌንስ ቢያደርግ ዝግጅቱ ላይ አንድ የተቃዋሚ ድርጅት ይሄ ትክክል አለ ብለው መቃወም ይችላሉ። ዝግጅቱ ማለት አመራሩ ላይ ይሄ እዛ ውስጥ ግን ከገባ ይሄ ዝግጅት ላይ የመንግስት እጅ ከገባበትና እርዳታ ከሰጠ መንግስት የሚያውቀው ዝግጅት ነው ማለት ነው። ይሄ ደግሞ ሁላችንን የሚያስከፋል። ይህን ነው ምለው። አመሰግናለሁ።
በጣም አመሰግናለሁ። መስመር ላይ ቆየኝ አቶ መንገሻም አቶ ሳምሶንም አላችሁ። እንግዲህ ምንድን ነው በአብዛኛው የሚመጡት ማረጋገጫዎች የሚሉት በኤምባሲው አመራር ስር ያሉ የተለያዩ ድርጅቶች የትግራይ ማህበርን ጨምሮ ናቸው ይሄንን እንትን ስፖንሰር ያደረጉት ነው የሚባለው። ከኢትዮጵያ ነው ስፖንሰርሺፑ የተገኘው። አንድ ግለሰብ ነው ስራ አስኪያጅ ውስጥ የሌለ ግለሰብ ነው ይሄንን ራን የሚያደርገው።
ይሄንንም ራን ሲያደርግ ፋክቶቹ ነው መደረደረው ራን ሲያደርግ አንድ ግለሰብ ቀጥሮ ያ ግለሰብ ደግሞ የኤምባሲ የታማኝ ሾፌር ልጅ ሆነና ከዚህ በፊት እንደውም የኢትዮጵያ ድምጽ ሬዲዮ እንደደረሰው ኢንፎርሜሽን ከሆነ ሮም በተዘጋጀው ስብሰባ ላይ የሌሎች ዲሞክራቲክ ኃይሎች ሊያቀርቡ የሞከሩትን የሬዲዮም ሆነ የተለያየ ፕሮግራም ወይንም ዝግጅት ወይንም ደግሞ ቦታ ለማያዝ እንብኛ አይደረግም ብሎ መደባደብ የደረሰ ግለሰብ እንደሆነ ደርሶናል። እና ይሄ ሲታይ እኛ የፈለግነው እነዚህ ሰዎች መብት አላቸው። አንድ ሰው ወንጀለኛ ነው የሚባለው ፍርድ ቤት ቀርቦ ተፈርዶበት ተከራክሮ አረጋግጠው ሲረጋገጥበት ነው። ያንን እድል ለመስጠት ነበረ። እስካሁን ድረስ በእኛ በኩል ሊቀርቡ ፍላጎት እንደላቸው ተገልጾልናል። እንግዲህ ምንድነው መደረግ ያለበት? እስቲ ሁለታችሁም ከቻላችሁ መልሱ። ምንድነው መደረግ ያለበት? ዝግጅቱ ሊዘጋጅ ነው። ሰዎች ኢትዮጵያኖች ወገኖቻቸውን ለማግኘት ሁኔታ ኢትዮጵያውያን ጋር ለመገናኘት ቲኬት ቆርጠው የተዘጋጁ አሉ። ሆቴል ይከፈላሉ። ምን ያደርጉ እነሱ? ይቅሩ እንዴ? ካልቀሩስ ምንድነው ማድረግ ያለባቸው? ሌላውስ ምን ያደርግ? እስቲ አጠራ አድርጓቸው። አቶ መንገሻ ካንተ ልጀምር።
መልካም አቶ ማህረበት፣ ይሄን ነገር ባለፈው ሳምንትም ተነጋግረንበት ነበር። ምናልባት ወደሱ ከመሄድ በፊት አንድ እንደ ሩመርም የሆነ አንድ ሴናሪዮ አለ አሁን እየተሰማ ያለ። በዚህ ተቃውሞ ምክንያት ፌዴሬሽኑ ቀደም እንዳልኩት ራሱን ነጻ ለማድረግ ወይም ደግሞ ተቃውሞን ለማለዘብ ይረዳሉ የተባሉ ነገሮች ሁሉ እንደታሰቡ ነው የሚሰማው። እንግዲህ ፕላን ኤ፣ ፕላን ቢ፣ ፕላን ሲ የሚባል ነገር ሊኖር ይችላል። ሶ አሁን እያንዳንዱ ሰው መጠንቀቅ ያለበት በዚህ በተቃውሞ ዙሪያ ላይ ያሉት ክለቦችንም ለመከፋፈል እና የተለያዩ ነገሮች ለማድረግ ስራ እየተሰራ እንደሆነ አንዳንድ ቦታ ላይ እንደውም የተወሰኑ ባንዲራ ማሊያዎች ብቻ ሄደው ቡድኑ በሌለበት እንደተገኘ እንዲገለጽ ለማድረግ እየተሰራ እንደሆነም መረጃ እየደረሰ ነው ያለው። አንዳንዶቹንም በተለያዩ ጥቅማ ጥቅሞች ለመደለል ሙከራ እየተደረገ ይሳካ ሌላ ጉዳይ ነው እየተደረገ እንዳለ ይሰማል። ሌላው ግን ምንድነው? አይ እንግዲህ ፌዴሬሽኑ በራሱ የፌዴሬሽኑ አመራሮች እኛ ጥሩ ስራ ሰርተናል፣ እንግዲህ የማይቀንትን እንደ አይነት እንትን የሚመጣ ከሆነ ኃላፊነታችንን አውርደናል በሚል ገና ችግሮቹ ተወያይተው መፍትሄ ከፈልጎላቸው ዘለቄታ የሆነ ነገር ወይም ዘለቄታን መፍትሄ ከመፈታቱ በፊት ዝም ብሎ ጊዜያዊ ምርጫ የሚባል ነገር ሊኖር እንደሚችልም አንዳንድ ሩመሮች አሉ፣ ከጨዋታው በፊት ወይም ከጨዋታው በኋላ ላይ። ይሄ ከሆነ እነማን ናቸው ለዛ የተዘጋጁት? በሁለተኛ ረድፍ ላይ ያሉት ሰዎች እነማን ናቸው? ይሄም ጥያቄ የሚያስነሳ ነገር ስለሆነ ይሄንን ነገር በስነ ስርዓት ይዞ እኛ ፍላጎታችን ፌዴሬሽኑ ግልጽና ተጠያቂነት መርህ ተጠያቂነትና ግልጽነት መርህ ያደረገ ለህዝብ አገልግሎት የሚውል ተቋም እንዲሆን ፍላጎታችን። ይሄንን ደግሞ የሚያደርጉት እኔ እንደ ግለሰብ የግራሴን የግለሰብ አስተያየት ነው ሰጠው። በዚህ ዙሪያ ላይ ግን መስራት አለባቸው የማምነው መሆንም ያለበት የፌዴሬሽኑ አባላቶች አሉ። የፌዴሬሽኑ አባላት ኢንሴንስ ከስራ አስፈጻሚው ጀምሮ አቶ ሳምሶን እንደተናገረው የቦርድ አባላቶች እንዲሁም የቡድን ተጠሪዎች ሁሉ ቁጭ ብለው አንድ ላይ በጠረጴዛ ዙሪያ ላይ በሰከነ እንደሰለጠነ ማህበረሰብ ቁጭ ብለው በመወያየት ችግሮቹን መጀመሪያ ነቅሶ በማውጣት እነዛ ችግሮች ሊደገሙ የማይችሉበትን ህግ አብሮ በመቅረጽ ቀጥተኛና ለህዝብ ጠያቂ የሆነ የስራ አመራር የሚመረጥበትን ነገር ማመቻቸት መቻል አለባቸው። ችግሩ ሳይፈታ፣ ችግሩ ሳይገለጽ፣ በችግሩ ላይ ዲስከስ ሳይደረግ የተቃወሙት ቡድኖች ለምን እንዳደረጉ ወይ ትክክል ናቸው ወይ ትክክል አይደሉም የሚል ነገር በማሱ ወይም በጉባኤ እስካልተወሰነ ጊዜ ድረስ የሚደረጉ የቡድናዎች ውሳኔዎች በአጠቃላይ አደጋ ሊያመጡ እንደሚችሉ አብሮ መታወቅ መቻል ያለበት ነገር አለ። በፌዴሬሽኑ ህግ ላይ ይመስለኛል የቦርድ ስብሰባ ከግማሽ በላይ ከተገኘ ይካሄዳል የሚል ነገር አለ እንደሰማሁት። ይሄ ከሆነ ለምሳሌ በዚህ ዝግጅት ላይ የማይሳተፉ ቡድኖች አሉ። እነዚህ ቡድኖች አውቀው የቀሩ አይደሉም፣ በተቃውሞ ወይም በምክንያት የቀሩ ናቸው። ፕሮቴስት እያደረጉ ነው ያሉት። ስለዚህ በዛ ህግ መሰረት ማጆሪቲው ተገኝቷል ተብሎ የሚደረግ ውሳኔ ሁሉ ተቀባይነት ሊኖረው እንደማይችል አብረን ማየት መቻል አለብን። ምክንያቱም እነዚህ ሰዎች አውቀው አይደለም የቀሩት፣ የቀሩት ችግር አለ ብለው መስተካከል ያለበት ነገር አለ በማለት ድምጻቸውን በተለያዩ ሚዲያዎች ለህዝብ ያሰሙ ሰዎች በመሆናቸው ቡድኖች በመሆናቸው እነዚህን ነገር እዛ የሚሄዱት ሰዎች አስበው ለፌዴሬሽኑ የሚያስቡ ከሆነና ነፃ የሆነ ገለልተኛ እንደሚባለው ለህዝብ አገልግሎት የሚውል ፌዴሬሽን እንዲፈጠር ከሆነ የሚፈለገው በዝግጅቱ ላይ የሚገኙትም አባላቶች እነዚህ አሁን በተቃውሞ ምክንያት ያልተገኙት ወገኖቻቸው ባሉበት ችግሮቹን በይፋ ተነጋግረው የሚፈታ መፍትሄ የሚሰጥ መፍትሄ ብቻ ብቻ መፍትሄ ሊሆን እንደሚችል እንዲያሰምሩበት የራሴን እንደው አስተያየት ሰጣለሁ። ከዛ ባሻገር ባለፈው ሳምንት ተናግረናል። አሁንም ታርጌታችን ወያኔ በዚህ ሰዓት እየደረሰበት ያለውን የገንዘብ እጥረት ሊያሟላበት የሚችልበት እድል መፈቀድ የለበትም። ስለዚህ አሁንም እንደትላንትናው እንዳለፈው ጊዜ ደግሞ አለው እስካሁን ለሜድ ያልወሰነ ባለመሄድ እንደገና የቆረጠ ደግሞ ይኮገኔ ብሶት አይበልጥብኝም ያለ ደግሞ በመሰረዝ ከዛ ባሻገር በተለያዩ ምክንያቶች ጥቂት ቆርጬ ወገኖቼ ጋር ቀጠሮ አድርጌያለሁ ብሎ ያለ ሰው ሄዶ እዛ ሜዳ ውስጥ ያሉትን ሸቀጦች ባለመጠቀም ምንም አይነት ገንዘብ እዛ ሜዳ ላይ ኢንቨስት ባለማድረግ ከዛም ባሻገር ኢትዮጵያዊነትን አብሮነትን አንድነትን የሚገልጹ ነገሮችን ራሱ ክሬት ያደረገ ተቃውሞን እንዲያሰማ ነው መደረግ መቻል አለበት። በምንም ተአምር ባንድ አሁን ሳምሶንም ተናግሮታል እነዚህ ሰንደቅ ዓላማ በብዛት ስለተሰቀሉ ወይም ኢትዮጵያ የሚባል መዝሙር ስለተዘመሩ ብቻ በዛ ተታለን እነሱ የሚፈልጉት ነገር ኢንዳይሬክት እንዳናደርግ መጠንቀቅ መቻል አለብን። ፎርጋማት ዛሬ 5 አመት 2012
አመሰግናለሁ። ታንዳ 6 ደቂቃ ስለቀረችኝ እስቲ አጭር አጭር ጥያቄ ልጠይቃችሁ። አመሰግናለሁ አቶ መንገሻ። አቶ ሳምሶን አለ? አቶ ሳምሶን ኦኬ፣ ባንተ በኩልስ ባጭሩ ምን ይደረግ? ቅድም አሁን መንገሻ እንዳለው የራሱን ነጥቦች አስቀምጧል እኛም ጠይቀናል። ምን ይደረግ? ሊጓዙ የተዘጋጁ የተጓዙ የቀሩ ምን ያድርጉ?
በእውነቱ ይሄ በጣም የሚከብድ ጥያቄ ነው። እንደዚህ ነው ብሎ ማለት ይከብደኛል። እንግዲህ የሚሄዱም ሰዎች እንግዲህ ጥንቃቄ እንዲያደርጉ ማለት አደጋ እንዳያጋጥማቸው ረብሻም ላይ ሊኖርም ስለሚችል እንደው ራሳቸውን ከአደጋ እንትን ብለው በሰላም እንዲመለሱ እመኛለሁ። በአሁን ሰዓት ህዝቡ ሳይሆን ይህ ነገር ማስተካከል ያለበት እያንዳንዱ የቦርድ ሜምበር አባል ወይም ተወካይ አገሮች ተሰብስበው ወደፊት ይህንን የፌዴሬሽናችን አቅጣጫ ማስተካከል ግዴታም እንዴት ነው ግዴታ ያለበት ይሄ ይመስለኛል። እነዛ ናቸው ወሳኞቹ። ስለዚህ ጉዳዩን ማስተካከልም ምንም ማድረግም ሁሉ ነገር ምን ይችላል እዛው ውስጥ ያለን ሰዎች ነን። እንግዲህ ተመልካቹ ወይም ይሄ ስፖርት አፍቃሪው ምን እንደሚያደርግ እንዲህ ነው ብዬ መናገር እኔ ስለዚህ ከብደኛል።
አመሰግናለሁ አመሰግናለሁ።
እንዳጋጥማችሁ ሰላም እንዲመለሱ እመኛለሁ።
አመሰግናለሁ። አቶ መንገሻ አንድ አጭር ነገር ልወሩርና በዛ ላይ አጠራ አርገው ኮሜንት ሰጠ እንላያይ። ባለፈው ጊዜ አቶ ሮቤርቶ ካኒን ኢንተርቪው አርገን ነበር የኢትዮ ሮማን። እሱ ያለን ምንድነው ባጭሩ እኛ ከዚሁ ሀገር ስለሆንን ብዙ ጥያቄ አግረበን ሳይመለስልን ከዚሁ ሀገር ስለሆንን ቲፎዞችን ደጋፊዎቻችን እዚህ ሀገር ሰዎች ስለሆኑ ኗሪዎች ስለሆኑ ተጫዋቾች ታችን ብዙ ስለተዘጋጁበት በጨዋታው ላይ እንካፈላለን በዝግጅቱ ላይ ግን ምንም አይነት የለንም ብለው ነበር አቶ ሮቤርቶ። እንደዚህ አይነት ሀገሮችስ መኖራቸውን ታውቃላችሁ? ነገሩን ሳይደግፉ ግን ተጫዋቾቻቸው ስለተዘጋጁ ብቻ ወይንም ደግሞ ደጋፊዎቻቸው ስለሚሄዱ ብቻ ለዝግጅቱ ምንም አስተዋጽኦ ሳያደርጉ ወይም ሳይካፈሉ ተጫውተው ብቻ አመጣሉ። ለነሱስ ምን ትሏቸዋላችሁ?
ይሄው ልክ ነው። እኔም አሁን የዮናን ኢንተርቪው ያዳመጥኩ ነበር የጆሮ ማፕሬዝዳንት ይባላል ተደረጅ
የእሺ ኦኬ እኔ አስረዳለሁ ቀጥላቶ መንገሻ።
ይሄ የኢትዮጵያ ሮማ ፕሬዝዳንት አቶ ደረጀ መሰለኝ ስሙ ባልሳሳት መግለጫ እየሰጠ ነበር። እናንተ ከመደወል በፊት እሱን እያዳመጥኩ ነበርና በአጠቃላይ እሱ አሁን አንተ እንዳልከው ነው ያለው የተወሰነ ገንዘብ ተጠይቀው እንደነበረ ያንን ገንዘብ መክፈል እንደማይችሉና በዛ ምክንያት ወይ በተለያዩ ችግሮች ምክንያት አሁን ልገልጻቸው ማልችላቸው ነው ያለው። በዛ ምክንያት እኛ ከዝግጅቱ ውስጥ እንደማንሳተፍና ግን በዝግጅቱ ላይ እንደ ተወዳዳሪ እንደ ስፖርት እንትን የምንሳተፍ መሆናችንን እናሳውቃለን የሚል መግለጫ እየሰጠ ነበር የነበረው። ከዚያ ቋያም ሁሉም ማለት ይቻላል ብዙ ቡድኖች ጥያቄ ኖራቸዋል። ኦፍ ኮርስ እንግዲህ ያው የነሱ ድጋፊ ሆኖ የራሳቸው ሌላ ዓላማ ያላቸው ቡድኖች ካልሆኑ በስተቀር በትክክል ፌዴሬሽኑ ነጻ ሆኖ ለህዝብ አገልግሎት እንዲውል የሚፈልጉ ወገኖች ሁሉ ጥያቄ ኖራቸዋል። ስለዚህ ያንን ጥያቄ በአግባቡ እዛ ቤታ ሜዳ ላይ ስለሄዱ ፌዴሬሽኑን ደገፉ ማለት መቻል አይደለም። ወይም ደግሞ የተቃወሙት ወይም የቀሩት ሰዎች ፌዴሬሽኑ እንዲፈርስ የሚፈልጉ ሰዎች አይደሉም። በአጠቃላይ ችግሮቹ ተነቅሰው ወጥተው መፍትሄ እንዲፈልግላቸው የሚጠይቁ አካላቶች ስለሆኑ እንግዲህ የቀሩትም
የቀሩትም ሆኑ የሄዱት አንድ ላይ ቁጭ ብለው በሰከደም እንዳልኩ ተሰከነ መልኩ ችግሮቻቸውን ይመፍታት አቅም አላቸው በያስባሉ።
በጣም ጥሩ። በመጨረሻ አቶ ሳምሶን ኢኑ ኢትዮ ኑርንበርግ በጣም ከባድ ነው እንካለ ነው ለማለት
ኑርንበርግ
ይሄዳል ወይስ ቦይኮት እንዳደረገ ቀርቷል?
ለመጀመሪያ የቶ ኑርንበርግ ምን መጥራት ያስቸግራል? የስዊድን ነው አይገርምም? እንዴ ማት ማት ንከብደው ስማችሁ። በእውነቱ የቶ ኑርንበርግ በቋቋሙ እንደጸና ነው። በማህተማችን ነው ያለነው። ምንም ለውጥ የለም። አንሄድም። እሱ ብቻ ሳይሆን ብዙዎቻችሁ እንዴት ነው አንደርስታንድ ያደረጋችሁት ነገር አለ። ብዙ ህብረተሰብ ይሄን አካሄድ ላቀው ይችላል። ስለሆነ በዚህ ምክንያት ይሆናል የሚሄደው። አትፍረዱበት። ህብረተሰቡ ህብረተሰቡ ምንም የሚያውቀው ነገር የለም። የዚህ ተጠያቂዎች የዚህ ዝግጅት ባለቤቶች የእያንዳንዱ ህጋዊ አባልና አመራር ላይ ያሉት ናቸው። እነሱ ናቸው አቅጣጫውን የሚያስተካክሉትም እነሱም ናቸው ፌዴሬሽን ወደ ትክክለኛ ፌዴሬሽን ሊመልሱት የሚችሉት። ተጠያቂዎቹ እነሱ እንጂ የሚሄደው ህብረተሰብ ወይም ስፖርት አፍቃሪ ወይም ይህን አመት ይህን ዝግጅት ለሚያደርገው እሱ ላይ ምንም መፍረድ አይቻልም። እነሱ ምስኪን ሰዎች ናቸው። በሰላም እንዲመለሱና በሰላም እንዲያልቅ እመኛለሁ። አመሰግናለሁ።
እናመሰግናለን። የኢትዮጵያ ድምጽ ሬዲዮ ለአቶ መንገሻንም አቶ ሳምሶንም ያመሰግናል። ይሄንን ጉዳይ አሁን ዝግጅቱ ካለቀም በኋላ ወደፊት በሰፊው እንመጣበታለን። የት እንደደረሰ ምን እንደደረሰ ለህዝብ እናቀርባለን። መልካም ቀን። እናመሰግናችኋለን። ጤና ይስጥልኝ።
እናመሰግናለን አህመድ እንደተለመደው። ቴንክ ዩ።
እንግዲህ አድማጮቻችን የዛሬው ፕሮግራማችን ሊጠናቀቅ 1-3 እና 4 ደቂቃ ያህል ቀርቶታል። በሚቀጥለው ሳምንት ፕሮግራማችን እስከምንለያይ ድረስ መብራቱ የዛሬ ጥያቄ ወርውረህ ነበረ። እንግዲህ ብዙ ሰዎች ለመመለስ ሞክረዋል ሙከራ አድርገዋል። ምንድነው ያቅሙን የወረወረ ፈሪ አይባልም።
በትክክል
አዎ ሞክረዋል። ትክክል የመለሱት ግን ቴዎድሮስና ይስማሸዋ የሚባሉ ናቸው። መልሱ ግን ምንድነው?
ቴዎድሮስና ይስማሸዋ የሚለው መልሰዋል። ያው ጥያቄው የነበረው ገጣሚ ደራሲና ባለቅኔ ሎሬት ጸጋዬ ገብረመድኅን የደረሰው ጴጥሮስ ያችን ሰዓት በሚል የሚታወቀው የመድረክ ቲያትር በዋና ገጸ ባህሪ አቡነ ጴጥሮስን ተላብሶ ይጫወት የነበረው በእምነቱ ሙስሊም የነበረው አክተርስ ማን ይባላል ወይም አርቲስት ማን ይባላል የሚል ነበረ። መልሱ አብራር አብዶ ነው ትክክለኛ መልሱ ማለት ነው። ብዙ አድማጮቻችን የተለያዩ አርቲስቶችን ስም እየጠቀሱ አስተንትን መልስ ለመመለስ ሞክረው ነበረ። በእርግጥ ትክክለኛው መልስ ያገኙት አንተ እንዳልከው ቴዎድሮስና ይስማሸዋ ናቸው። ቴዎድሮስና ይስማሸዋ እንግዲህ በአሸናፊ ሊስታችን ውስጥ ተመዝግበዋል ማለት ነው። ለወደፊቱ እንግዲህ የመመለስ አቅማቸውን ከግምት ውስጥ ተገብቶ እንግዲህ አወዳደን ተሸላሚ ሊሆኑ የሚችሉበት እድል አለ። የዛሬ ጥያቄያችን መልሱ አብራር አብዶ የሚለው ነው የሚሆነው ማለት ነው። እንግዲህ
አድማጮቻችን እስከ ሳምንት መልካም ሳምንት እያለን የምንሰናበታችሁ እኔ አህመድ፣
እኔም ዘውዱ ነኝ፣
እኔ መብራቱ በቴክኒክ።
መልካም ሳምንት።
ጤና ይስጥልን።
ሰቃፋይ